የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያል የተለመደውን የዘወትር ያክብሮ ሰላምታችንን ያስቀደምን ለዛሬ ግንቦት 14 2008 ዓመተ ምህረት ወይንም እንደነጮቹ አቆጣጠር የሜ 22 2016 ቅንብራችንን ይዘን ቀርበናል። በቅድሚያ በ15 ቀን እየተዘጋጀ የሚቀርበው ከታሪክ ማህደር ይቀርባል። ልክ ከምሽቱ 12 ሰዓት ጀምሮ ሰፊ የጥያቄና መልስ ጊዜ ይኖረናል። ለውይይት የተጋበዘውን እንግዳ ወደ ኋላ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የለቱ ስርጭት በሚቀጥል ሙዚቃን ከፍታለን።
Yeah. ተታሪክ ማህደር አድማጮቻችን እንደምን ከረማችሁ በማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ዝግጅት ክፍለ ጊዜ አድዋ መታወቂያችን ምኒልክ ታዳጊያችን በሚል አርስት ኃይሌ ላሬቦ ዶክተር ያቀረቡትን የታሪክ ምርምር ክፍል አራትን ይዘንላችሁ ቀርበናል። አድዋ መታወቂያችን ምኒልክ ታዳጊያችን ኃይሌ ላሬቦ ዶክተር ክፍል አራት። እንደሚታወቀው ትግራይ ከኢትዮጵያ ተለይታ ነጻና ሉዓላዊ አገር ወይንም መንግስቱና ራሷን ያስተዳደረችበት ወቅት በታሪክ ተሰምቶም ታይቶም አይታወቅም። እስታሐጽ ዮሐንስ አራተኛ ዘመነ መንግስት ድረስ መናገሻ ከተማቸው ደቡብ አካባቢ እንኳን የነበሩ ነገስታት አገራው ቋርጠው የንግስና ስርዓት ሊያካሂዱ ወደ አክሱም ይጓዙ የነበረው ትግራይ የኢትዮጵያ አካልና ጥንታዊነቷም ቢታወቅ ተሌላውም የአገሪቷ ክፍሎች ይበልጥ ብትከበር እንጂ ነጻና ሉዓላዊ አገር በመሆኗ አልነበረም ይላሉ ኃይሌ ላሬቦ። ኢጣሊያን ተንሰራፍቶ እስታካባቢያቸው በመምጣት ራስ መንገሻን በአንድ ዓመት ጊዜ ውስጥ ሶስት ጊዜ ቢያሸንፋቸው ኢጣሊያን መርኮ ንጉሠ ነገሥቱንም ሆነ አገሩን ታላቅ ውርደትና ትዝብት ላይ እንዳይጥል በሚል ስጋት አጼ ምኒልክ ተወጥረው እንደነበር ይታወቃል። በዚህም የተነሳ እኔ እስተምደርስ ድረስ እንዳትዋጋ ብለው ራስ መንገሻን ቢያዟቸው ራሱ እንደተነገራቸው አደረጉ። ንጉሠ ነገሥቱ እንደደረሱም ራስ መንገሻ ተሰራዊቶች ጋር አብረው ጎን ለጎን ተሰልፈው በጀግንነት በመዋጋት ኢትዮጵያን ለአድዋ ድል ታበቁ አንዱ ሰው ናቸው። ግን ብዙም ሳይቆዩ በንጉሠ ነገሥቱ ላይ ሸፈቱና በአማላጅም በቀጥታም ተለምነው እምቢ አልታዘዝም ቢሉ ጦር ተልኮባቸው ተስልጣናቸው ተሽረው በግዞት ሞቱ። ደጋግመን በኢትዮጵያ ታሪክ የምናየው ባላባቶች በንጉሠ ነገሥት ላይ በሴራም ሆነ ተውጭ ጠላት ጋር በማበር ለስልጣን መሻኮት የተለመደ ነበር። አጼ ዮሐንስ በአጼ ቴዎድሮስ ላይ ሸፍተው ለውድቀታቸው ተንግሊዞች ጋር እንደተባበሩ ይታወሳል። ይህ በንጉሠ ነገሥትና በመኳንንት መካከል የነበረው የስልጣን ሽኩቻ የሚገዙትን ወይም የሚያስተዳድሩትን አካባቢ ነጻና ሉዓላዊ አያደርገውም። ጉልበት እስካለው ድረስ ንጉሠ ነገሥቱ ሹሞቹን መቼም ቢሆን ሊሽራቸውና ግዛታቸውን ለሌላ ሊሰጥ ይችል ነበር ይላሉ አጼ ኃይሌ ላሬቦ። ከዚህ በፊት የተጠቀስናቸው በክፍል 3 ገብረ ኪዳን ደስታና ብስራት አማረ የተባሉ የውያኔ ትግራይ አፈቀላጤ ታሪክ ጸሐፊ ነንባዮች በአጼ ምኒልክ ላይ የተለያዩ ከባድ ወቀሳዎች ሰንዝረዋል። ኢትዮጵያ ያጋጠሟትን ችግሮች አብዛኛውን በቀጥታም ሆነ በተዘዋዋሪ በንጉሠ ነገሥቱ ደጃፍ ላይ የሚጥሉ ይመስላል። ክሶቹ ብዙዎች ቢሆኑም እንዲያው ለናሙና ያህል ታድዋ ድል ጋር የተያያዘውን ጥቂቱን ላብራራ ይላሉ ኃይሌ ላሬቦ። በተጠቀሱት አፈቀላጤ ደራሲዎች አስተያየት አጼ ምኒልክ የማይረካ የስልጣን ጥም የነበራቸው ሰው ነበሩ። ስልጣንም ለመያዝ ሲሉ ተተለያዩ የኢትዮጵያ ጠላቶች ጋር ሲያብሩ ቆይተው በመጨረሻ የውጫሌኑል ከኢጣሊያን ጋር ተዋዋሉ። የዚህ ስምምነት ውጤት ደግሞ ኢትዮጵያን ወደ ባልባ አድርጎ አስቀራት ብቻ ሳይሆን ኤሪትራን የባህር ነጋሽ ግዛት በመባል ለምትታወቀውን ምድረ ባህሪን ለጠላት መሸጥ ሆነ። ከዚህም የተነሳ እስታጼ ዮሐንስ ሞደረስ አንድ የነበረው የትግራይ ትግርኛ ተናጋሪ ህብረተሰብ በሁለት ከፋፈሉት የሚል ውሃ የማይቋጥር ክስ አቅርበዋል። ታሪክና ልምድ እንደሚነግረን ስልጣን መቋመጥን በተመለከተ ዝንባሌው በሁሉም ሰው ዘንድ ያለ ስለሆነ ክሱ አግባብ የለውም ማለት ይቻላል። እስታጼ ምኒልክ ዝግዜ ድረስ የነበረ አስተሳሰብም ሆነ ስርዓት ንጉስ የሚመረጠው በእግዚአብሔር እንጂ በሰው አልነበረም የሚል ልምነት በሰፊው ተራብቶ ስለነበር ያኔ በኢትዮጵያ ምድር ተመኳንንትና ተመሳፍንቱ የሚወለድ ይቅርና ያንዲት ለት ቀለብ እንኳን የሌለው ቡትቶ ለባሽ ዳም ቢሆን ህልሙ አንድ ቀን የእግዚአብሔር ፈቃድ ሆኖ እሱም የንጉስነት በትር ጨብጥ ይሆናል ብሎ አያስብም አይባልም። እንደው ለመሆኑስ በአሁን ወቅት በዛሬው ዘመን በምሳሌ በእናመጣ እድሉ ሆነለት ያገሩ ፕሬዝዳንት ለመሆን የማይቋምጥ አሜሪካዊ ይገኛል? አዚዎቹ ቴዎድሮስም ሆኑ ዮሐንስ የንጉሰ ነገስትን በትር የጨበጡት ታባቶቻቸው ወርሰው ወይንም በህዝቡ ተመርጠው ሳይሆን በጉልበታቸው እንደነበር ክርክር የሚያስፈልገው ጉዳይ አይደለም። አጼ ምኒልክም ተንጉሳዊ ተሰበመ ወለዳቸው ተቀደማቸው ሁለቱ ነገስታት ማለትም ታጼዎቹ ቴዎድሮስና ዮሐንስ ይበልጥ የንጉስነት አልጋ ይገባኛል ቢሉም sultanun የጨበጡት እንደነሱ በሞት ሽረት ፍልሚያ ነው። ጉልበትም ብልሃትም ተጠቅመዋል። እንግዲህ አግባብ ያለው ጥያቄ ማቅረብ ወይም ማነጣጠር ያለበት እነዚህ ሰዎች ተነገሱ በኋላ ምን ሰሩ በሚለው ላይ ነው። አጼ ቴዎድሮስ ንጉስነታቸውን የጨለማና የድብልቅልቅ ጊዜ በመባል የታወቀውን መዘ ዘመነ መሳፍንትን ሽረውና አክትመው የአዲስቷን ኢትዮጵያ መሰረት ሊጥሉ ሲጠቀሙበት አጼ ዮሐንስ ደግሞ ይህንኑ ለግንባታው ሊያውሉ ሞከሩ። ሆኖም ሁለቱም እንደፈለጉት አልሆነላቸው። አጼ ዮሐንስ ለንግስ ላበቃቸው ለእንግሊዝ መንግስት ውለታ ሊመልሱ ሲሉ ባፈሩት የደርቡሽ ጠላቶች እጅ ህይወታቸው በጀግንነት አለፈ። እውነት ነው በሀገር ወዳድነትና በጀግንነት በተጨማሪም በሃይማኖተኝነት አጼ ዮሐንስ በምንም መልክ አይታሙ። የሞቱት ለሀገራቸውና ለሃይማኖታቸው ሲሉ ሰማዕት ሆኖ ነው ይባል ሀቅነቱ አይካድም ይላሉ ኃይሌ ዳሪቦ። አጼ ዮሐንስን በቅርቡ ያውቃቸው የነበረ አንድ እንግሊዛዊ ኦጎስተስ ብላንድ ዋይልድ የተባለ ለምሳሌ አጼ ምኒልክ በጣም የሚደነቅ ራይ ብቻ ሳይሆን አርቆና ሰፋ አድርጎ የማሰብ ችሎታ አላቸው ብሎ ሲያሞግሳቸው አጼ ዮሐንስን ተሳቸው ጋር ሲያነጻጽር እንደ ልጅ ናቸው ብሎ ገልጿቸዋል። የታወቁት ታሪክ ጸሐፊ ኢትዮጵያዊ አለቃ አጽቤ እንደሚነግሩን አጼ ዮሐንስ ገና ዘውዳቸውን እንደደፉ ታጼ ሱስንዮስ ዘመን ጀምሮ ሲወርድ ሲዋረድ የመጣው 35ቱ ሹመት የተባለውን የሰጡት የቀድሞ ነገስታትም ሆኑ ተተኪዎቻቸውና ወረሻዎቻቸው አጼ ምኒልክ እንዳደረጉት ሁሉ ተሌላ አካባቢም ለመጣው ጭምር ሳይሆን ለትግራይ ተወላጆች ብቻ ነበር። sultanና ሹመትን ለሀገር አስተዳደር ሳይሆን ተጎጥና ተወገን ሽልማት ውጪ እንዳይተላለፍ በማድረጋቸው አጼ ዮሐንስ በአገሪቷ ቋንቋ ቢነጋገሩም የመላይቱ ኢትዮጵያ ንጉሰ ነገስት መሆናቸውን የረዘነጉ ይመስላል ይላሉ ኃይሌ ላሬው። ለነገሩ አሁንም በስልጣን ላይ ያለው መንግስት ንጉሰ ነገስቱ ተተወለዱበት አካባቢ የመጣና ልክ እንደሳቸው sultanun በጦር ኃይል ብቻ ያዘ መንግስት ሲሆን ያደረገውና በማድረግም ላይ ያለው ይህንኑ ነው ማለት ይቻላል ይላሉ ኃይሌ ላሬው። የሄውት ወይንም የአድዋ ድል ተብሎ በሚታወቀው በእንግሊዝና በኢትዮጵያ ያጼ ዮሐንስ መንግስታት መካከል ባድዋ ከተማ በ1877 ዓመተ ምህረት በተፈረመው ስምምነት መሰረት በደርቡሾች ተከበው ለልቅት የቀረቡትን የግብጻውያንን ጦር አጼ ዮሐንስ ለመታደግ ተቻሉ። እንግሊዝ በግብጾች እጅ የተያዘውን ቦጎስን ለእናት ሀገር ኢትዮጵያ መልሶ ሊሰጥ እንዲሁም በግብጾች ቁጥጥር ስር የነበረውን ምጽዋን ለሀገሪቱ ንግድና ነጻ ወደብ ሊያደርግላት ለንጉሰ ነገስት ዮሐንስ ቃል ገባላቸው። አጼ ዮሐንስ ግዳጃቸውን ተብዙ መስዋዕትነት ጋር ቢወጡም ያሰረፉት ግን የደርቡሽ ጥላቻን ብቻ ሆኖ ቀረ። መዘዙም ቆይቶ ጦርነትና ሞታቸው ሆነ። እንግሊዞችም ተጠቅመውባቸው ሲያበቁ ቃላቸውን ባለመጠበቃቸው ይቅርታም አልጠየቁ በሰሩትም ሽንገላ አላፍተሩበትም። ለንጉሰ ነገስቱ በጎስም አልተሰጣቸው ምጽዋንም ቢሆን ለሳቸው ሳይሆን ጉሉን ላልተፈራረሙ ለጣሊያን እንዲዘው እንግሊዞች ጋበዙ። ፋናም ግብጾች ምጽዋን ለቀው ባዶውን ጥለው ወደ አገራቸው ሲገቡ ገስግሰው ሄደው ምጽዋን በእጃቸው ባደረጉ ነበር አጼ ዮሐንስ። ይህንን እንደማድረግ ግን ለእንግሊዝ እንዳንድ ገባር ዶላያቸው ብንልም ያስገዳል ይላሉ ኃይሌ ላሬቦ መስለው መለመንና መማለድ መረጡ። እሳቸው አቤቱታቸውንና ምልጃቸውን በሚያቀርቡበት ወቅት በቤተ መንግስታቸው የእንግሊዝ መንግስት ምስለኔ የነበረው ፖርታል የተባለው ሰው እንደሚነግረን እንጠቅሳለን። ምስኪን ግብጽ ለስሙ ያህል እንኳን ዋጋ ያለው ጦር የላትም። የሚታመኑ የጦር መኮንኖች የሏትም። ገንዘብም ሆነ የመበደር አቅም የላትም። ሰውም የላትም። የጥክስ መጨረሻ ሲል ጽፏል። ስለዚህ ነው ኢጣሊያኖች ምጽዋ ባለቤት የሌላት ባዶ ወደብ መሆኗን ሲያዩ ታሰብ እየገሰገሱ ሄደው በመያዝ ግብጾቹን የተኩት። ለትዝብት ያህል መታወስ ያለበት ግብጻውያን በአገራቸው ውስጥ በደረሰባቸው ውዝግብ ምክንያት የለቀቁት ምጽዋን ብቻ አልነበረም ሐረርንም ጭምር ነው። የሐረርን መለቀቅ ጭምጭምታ ተሽቀዳድመው እንደሰሙ ይቅርታ የሐረርን መለቀቅ ጭምጭምታ እንደሰሙ የኔው ንጉስ ምኒልክ አካባቢውን ይቆጣጠሩ የነበሩ አውሮፓውያን እንዳይቀድሟቸው ተሽቀዳድመው ገስግሰው ሂደው ወደ ቀድሞ እናቷ መለሱ። አውሮፓውያንም እንዳይዳፈሩና ጦርነት እንዳይገጥሙ ለምን ይህንን እርምጃ እንደወሰዱ ገልጸው ለእነዚሁ መንግስታት በጽሑፍ አስታወቁ። ጦርም እንዳይቃጡ የጦር ኃይልና አዲስ አስተዳደር አቋቁመው ወደ መናገሻ ከተማቸው ወደ አዲስ አበባ ተመለሱ። አጼ ዮሐንስም እንደዛው ግብጾቹንም ሆነ ጣሊያኖቹን ለመጋፈጥ ተበቂ በላይ ሰራዊትም መሳሪያም እንደነበራቸው የሚያከራክር አልነበረም ይላሉ ኃይሌ ላሬቦ። ኢጣሊያኖች ተምጽዋ ወጥተው ገፍተው ወደ ደጋው ሲንሰራፉ ተላይ በክፍል 3 እንዳመለከትነው ጀግናው ራስ አሉላ በዶጋሊ ላይ ድምጥማታቸውን ሲያጠፉ ያተረፉት ነገር ንጉሳቸውን የንጉሳቸውን ተክሳጽና ቅጣት ነበር። ተዛ ወዲህ ነው እንግዲህ በራስ አሉላ ጀብዱ ተቆርጦ የነበረው የጣሊያኖች ወሽመጥ ታድሶ ነፍስ ዘርቶ የተነሳው። ኋላም ንጉሰ ነገስቱ ኢጣሊያኖችን በይዞታቸው ተተው የሄውትን ስምምነት ለማክበር ለእንግሊዝ ሲሉ ያፈሰሱትን ደም ሊበቀሉ አገራቸውን የወረሩትን ደርቡሾች ሊወጉ ሄዱ። አገሩን በዛን ጊዜ የተውት ሌጣውን በጣሊያን ጦርሽ ነበር ማለት ይቻላል። ንጉሰ ነገስቱ በደርቡሾቹ በጽኑ እንደቆሰሉ በቆየው ስምምነት መሰረት አልጋቸውን ለንጉስ ምኒልክ ሳይሆን ልጅ ብለው በሞት ጣር ላይ በድንገት የተናዘዙት ለወንድማቸው ልጅ ለራስ መንገሻ ሲተው ሰዎቻቸው ዱብ ዳሁ ነበርቸውና ከፍተኛ አለመግባባት አምባጓሮና ትርምስምስ በመካከላቸው ተፈጠረ። በመጨረሻም እያሳደዱን ነው ብለው ተሚያስቧቸው ደርቡሾች እጃም ለጠው እየታመሱና እየተተረማመሱ ወደ መናገሻቸው ሲደርሱ ጦራቸውም ሆነ መንግስታቸው ምስቅልቅሉ ስለወጣ ኢጣሊያንን ለመውቃት ቀርቶ ራሳቸውን ለመከላከል አቅሙም መሳሪያውም አልነበራቸውም ማለት ይቻላል። ሁናቴው በጠቅላላው የጠቀመው ኢጣሊያኖችን ብቻ ነበር። ንጉሰ ነገስቱ ገና ሳጢን ተተው ዞር ሲሉ መንሰራፋት የጀመሩት ጣሊያኖች በጥንት ስሙ ምድሪ ባህሪ ኋላም ኤሪትሪያ ብለው የሰየሟትን ስፍራ ገፍተው ይዘው ቆዩ። ተራስ መንገሻ ጋር የቀረው በስልጣን ሽኩቻ ፍጥጫው ሲፋፋ ገሚሱ ሲሸፍት ሌላው ተጣሊያኖች ሲተባበርና እየመራቸው የቀረውን የሰሜኑን አካባቢ ሲያሲዝ ጥቂቱ ወደ ደቡብ ማለትም ወደ ንጉስ ምኒልክ አመራ። ይህ ሁሉ የሆነው ተውጫሌውል በፊት እንጂ በኋላ አልነበረም ሲሉ ኃይሌ ላሬቦ የታሪክ ሂደቱን ያስገነዝቡናል ያስተውሱናል። እንግዲህ ይህ ሁሉ የሚያሳየን የትግራይ ትግርኝ ተናጋሪን ህብረተሰብ በመከፋፈል ረገድ ያጼ ምኒልክ እጅ ያለበት ማለት ሀቁን ተማዛባት ሌላ እውነትነት በፍጹም የለውም። በጊዜው በኢትዮጵያ ውስጥ የየአካባቢው ገዢዎች የነበሩ ባላባቶች አውሮፓውያን በሚለግሱላቸው ልዩ ልዩ ስጦታና በሚሰጡ ተስፋ እየተታለሉ ተስተዳዳራቸው ስር የነበሩትን ግዛቶች እየቆራረሱ ይሰጡ እንደነበር ሁሉ የቀድሞዋ የባህር ነጋሽ ምድሪ ባህሪ ማለትም የዛሬቱ ኤሪትሪያ አስተዳዳሪዎችም ገና የውጫሌውን ተመፈረሙ በፊት አገራቸውን ለጣሊያን አስረክበው ነበር ቢባል ሐሰት አይደለም። የውጫሌውም ያጸደቀውና ያንጸባረቀው ይህንን ተጨባጭ የነበረውን ሁናቴና ሰፊዋን ኢትዮጵያን ቢውጣት ተዘጋጅተው ህላየዋ ላይ ያንዣብቡ ተነበሩት የአውሮፓውያን ቄሳሮች መንጋጋ ለማዳን መፋለም ታስፈለገም ደግሞ ጊዜ ለማግኘትና ለመዘጋጀት ታስቦበት ነው ማለት ይቻላል። የተፈጠረው ሁኔታ ሰው ይወቀስ ተባለ ደግሞ ሁኔታዎቹ በአጼ ዮሐንስና በልጃቸው በራስ መንገሻ ጫንቃ ላይ እንጂ በአጼ ምኒልክ ላይ እንደማይጣል ሁኔታዎችና ታሪክ ይመሰክራሉ። አጼ ዮሐንስ ገና ኢጣሊያን እግሯን በቀይ ባህር ስታስገባ በደንብ ሳትደራሽ ፊት ለፊት ተጋፍጠው በእንጭጫዋ ለማስቀረት ሲችሉ እንድትንሰራራ እድል ሰጡ። ጦራቸውን አስታጥቀው ግብጽንም ኢጣሊያንንም መምታት ሲገባቸው ለስልጣን ያበቋቸውን እንግሊዞችን ለአንድ ነጻ ሀገር ገዢ በጣም በሚያሳፍር መልኩ መለመንን መረጡ በማለት ኃይሌ ላሬቦ አጼ ዮሐንስ በወቅቱ ለእንግሊዝ መንግስት ይህን ጉዳይ በሚመለከት የጻፉትን ደብዳቤ ተዚህ ስር አስፍረውታል። እንጠቅሳለን። የምጽዋን በር እኔን ደስ ይበለው ብለው እንደከፈቱልኝ ኢየሱስ ክርስቶስ የማያልፈውን የመንግስት ሰማይን በር ከፍቶ ደስ ያሰኝልኝ። እኔንም ተርሶ ጋር በመክር አንድ ሁኜ ተፈቃዶ ለማዋል ያብቃኝ። ጥንቱንም በእግዚአብሔር ፈቃድ ለመንግስት የበቃሁ እርሶ በሰጡኝ መድፍ ነፍጥ ባሩን ነው። አሁን ደግሞ ይልቁን ፈጽመው ደስ ያሰኝልኝ። ከዚህ በፊትም እናተ ለልጇ እንድትጨነቅ ለኔ መንግስት ሲጨነቁ ይኖራሉ የምጽዋን በር እንዲዝ ያድርጉኝ ብዬ እለምናለሁ የጥክስ መጨረሻ ብለው ለእንግሊዝቷ ንግስት ቪክቶሪያ የጻፉት ደብዳቤ አሁን ለሚያነበው ለማንም ኩሩ ኢትዮጵያዊ የሚያሳፍር ነው ብል የተሳሳተ ስሜት ያለኝ እኔ ብቻ ነኝ ብዬ አላምንም አልገምትም ይላሉ ኃይሌ ላሬቦ። አጼ ምኒልክ በበኩላቸው በዛው ወቅት ሐረርገን በኋላም አዳልን ለማያዝ ሲሄዱ ለአውሮፓውያን የጻፉትን ደግሞ ተዚህ ቀጥለን እናሰማቸዋለን። አጼ ምኒልክ ሐረርን ሊይዙ ሲሄዱ ለአውሮፓውያን መንግስታት የሚከተለውን መልእክት አስተላለፉ። እንጠቅሳለን። ቱርኮች በኔ ላይ ክፉ ነገር በመስራት ወሰኔን እየገፉ አጠገቤ ደርሰዋል። ሐረርን ወሰዱት። ተዛም አልፈው ይቱጋላንና በርሃውን ሊይዙት ነው። ነገሩ እንዴት ሆነ? ተነሱ ጋር ለመዋጋት መሄዴ ነው። የአውሮፓ ነገስታት እኔን እንደ ጠላት ስላዩኝ የተገፋ ሰው በመሆኔ ግብጾችን ለመጓት ለመዝመቴ እርሶ ምስክር ይሆኑኛል። ሐረር ታያት ተቀድማያቶች ጀምሮ የሸዋ ግዛት ነው። የጥክስ መጨረሻ። አጼ ምኒልክ ያዳልን መሬት ወደ እናት አገሩ ሊመልሱት ሲሄዱ ደግሞ ለኢጣሊያን ለፈረንሳይ ለግብጽና ለእንግሊዝ መንግስታት የሚከተለውን ጽፈዋል። ተክሳለው አባቶቼ ይገዙት የነበረውንና በኋላ ጊዜ የከዳውን ያዳልን ግዛት መልሼ በእጄ ስላደረኩ ደስ ብሎኛልና እርሶም ወዳጄ ስለሆኑ ደስ ይበሉት። የጥክስ መጨረሻ የተጻፈው 1873 ዓመተ ምህረት። ሌላው በአጼ ምኒልክ ላይ ተሚሰነዘሩት ክሶች አንዱ ንጉሠ ነገሥቱ በአድዋ ድል አድርገው ድሉን እስተ መጨረሻው ገፍተው ኤርትራን ጭምር ነፃ እንደማውጣት እድሉን ሳይጠቀሙበት ወደ ኋላ ተመለሱ የሚል ነው። ወቀሳው የጊዜውን የፖለቲካና ንጉሠ ነገሥቱ የተጋፈጡትን ተጨባጭ ሆኑ ውዝግቦችና ሽግሮች በደንቡ የሚያገናዝብ ሆኖ አይታየም። በሀገራችን ማን ይናገር የነበረ ማን ያርዳ የቀበረ የሚል አባባል አለ። አባባሉም ትክክል እንደሆነ አያጠራጥርም፣ ምክንያቱም ታይን ምስክር የበለጠ ማስረጃ አለ። እንግዲህ በጦርነት ወቅት የነበሩት በተመልካችነትም ሆነ በተዋጊነት የተሳተፉትና ጥቂት ቆይተውም ለታሪክ የጻፉት ሰዎች ንጉሠ ነገሥቱ ኢጣሊያንን ተያዙት ተሰሜን አገር ግዛታቸው ጠራርጎ የማስወጣት ሐሳብ እንደነበራቸው በብዙ ቦታ ያስረዱናል። ሆኖም በሰፊው ያስተማሩአቸው ታማኝ የሆኑ የአካባቢው ነዋሪዎች የነበሩ ሰላዮቻቸው የነገሯቸውን አስተማማኝ ነው ብለው ያመኑትን ነገር አዳምጠው ተሰራዊታቸውና በአካባቢው ተነበረው ተጨባጭ የፖለቲካ ሁናቴ ተኢትዮጵያ የረጅም ጊዜ ጥቅምም ሆነ በአካባቢው በወቅቱ ተነበረው የአውሮፓውያን የፖለቲካ አሰላለፍና ውጊያው ተጫረው ዋና ምክንያት ጋር አጣምረው ነገሩን ያሰላስሉት ፍላጎታቸው እንደማይከናወን ተረድተው ነገሩን ለጊዜው ተተውት ወደ ኋላ እንደተመለሱ እንገነዘባለን። አድማጮቻችን የዛሬውን የዚህ ክፍል በዚህ ዘጋለን። የሚከተሉትን የምሽቱን ዝግጅቶች በጥሞና ተኛ ጋር እንድታዳምጡ እንጋብዛችኋለን። መልካም ምሽት። የስብሰባና የገንዘብ ማሰባሰቢያ ጥሪ። ውድ ኢትዮጵያን ተሁሉ አስቀድሞ የማክበር ሰላምታችን ይድረሳችሁ። የስብሰባና የገንዘብ ማሰባሰቢያ ጥሪ በጁን 4 ቀን 2016 ዓ.ም ተመረጠ። በሀገራችን ኢትዮጵያ ስልጣን ላይ ባለው የትግራይ ጠባብ ብሔርተኛ መንግስትና ተባባሪዎቹ የአማራ ህዝብ በጠላትነት ተፈረጀ። በጅምላ ተጨፍጭፏል፣ በገደል ተወሩሯል፣ ቤት ተዘግቶበት ተቃጥሏል፣ ዘር መተካት እንዳይችል ተደርጓል፣ ሀብትና ንብረቱን ተነጥቆ ተቀየው ተፈናቅሏል፣ የትምህርትና የሥራ ዕድል ተነፍጓል። በስልጣን ላይ ያለውን የመንግሥት መረጃዎች ዋቢ ያደረገና ይፋ የሆነ ጥናት እንደሚያሳየው ከአምስት ሚሊዮን በላይ አማሮች የዘር ሐረጋቸው ብቻ ወንጀል ሆኖባቸው የገቡበት ሳይታወቅ ደብዛቸው እንዲጠፋ ተደርጓል። አሁንም ድረስ በዚህ የአማራ ወገናችን ላይ በየቀኑ የሚፈጸመው ግን ግፍ እንደቀጠለ ነው። ይህ ህሊና ሊቀበለው የማይችል በአማራ ህዝብ ላይ ያተኮረን የዘር ማጥፋት የዘር ማጽናትን ወንጀል በተመለከተ ህዝብ እንዲያውቀው በማስረጃ የተደገፈ መረጃ ለመስጠትና ለማነቃቃት ብሎም ወደ መፍትሄው እንዲያተኩር ለማነሳሳትና ግፉን ለማስቆም ይረዳ ዘንድ ሞረሽ ወገኔ የአማራ ድርጅት የአጭር ሞገድ ሬዲዮ ድምፅ ሊያቋቁም ላሰበው ፕሮጀክት የገንዘብ ማሰባሰቢያ ዝግጅት አዘጋጅቷል። እርሶም በዕለቱ በዝግጅታችን ላይ እንዲገኙልን በአክብሮት ተጋብዘዋል። በዕለቱ ሞረሽ ወገኔ ሊቀመንበር አቶ ተክሌ የሻውና ጋዜጠኛ አቶ ሙሉቀን ተስፋው ስለ ኢትዮጵያ ጊዜያዊ ሁኔታ መግለጫ ይሰጣሉ። ቀን ጁን 4 2016 ዓ.ም ተመረጠ። ሰዓት ከ13:00 እስከ 21:00 ድረስ። የስብሰባ ቦታ ባጋርሞስንስ ፎልኬትስ ሁስ ሊሎቬግን 44 ባጋርሞስን መግቢያ 150 ክራውን ተምግብና ተለስላሳ ጋር ሞረሽ ወገኔ ስዊድን ለሞረሽ የአማራ ድምጽ ሬዲዮ የገንዘብ እርዳታ ለማድረግ ለጠያቃችሁንና ላሰባችሁ ሁሉ የስዊድን የባንክ ቁጥራችን +072 12 96 36 መሆኑንም እንገልጻለን።
አድማጮቻችን እንደምሰምታችኋል ቀጣዩ ስርጭታችን በመግቢያችን ላይ እንደገለጽነው የቃለ መጠይቅ ጊዜ ነው። የዛሬው እንግዳችን ወጣት ጋዜጠኛ በኢትዮጵያ እየታተመ የሚወጣው የቀለም ቀንድ ጋዜጣዋና አዘጋጅ ሙልቀን ተስፋው ይባላል። ባለፈው ሳምንት ሞሮሾ ገኔ በስዊድን በኮሙኒኬው እንዳስተዋወቀው እንዲሁም በተለያዩ ሚዲያዎች ላይ እንደተገለጸው ጋዜጠኛ ሙልቀን ተስፋው በትግራይ ብሔርተኞች በሚደርስበት ጫናና እንግልት ህይወቱ ለአደጋ እየተጋለጠ በመምጣቱ ምክንያት በስዊድን ጥገኝነት የጠየቀ መሆኑን ይፋ ሆኗል። በአገራችን ኢትዮጵያ ለህሊናው ለህዝቡና ለሀገሩ የሚቆረቆር የእውነት ተሟጋች ከወገን ጎን የሚቆም የሞራል ልዕልናን የተጎናጸፈ ሙሉ ሰው ፈልጎ ማግኘት እጅጉን አዳጋች በሆነባት አገር ቁጥራቸው ቢያንስም የወያኔን እስር ቤትና ሞትን ሳይፈሩ የህዝብ ድምፅ ለመሆን የሚጥሩ ወጣት ጋዜጠኞች በጋዜጣ እትሞቻቸው እውነትን በመመስከር የፈራውን ለማጀገን የሚንቀሳቀሱ አሉ። የወያኔን ሐሰተኛ ድምፅ በመመከት ዛቻና ማንገላታትን በመቋቋም ትውልዱ የወያኔን የመከራ ዘመን በመስዋዕትነት እንዲሸጋገረው ጽሑፎችን ለንባብ በማብቃታቸው ቤታቸውና ኑሯቸው በወያኔ እስር ቤት ያደረጉ ብዙዎች ናቸው። እነዚህን የአገር ቤዛ ለሆኑ ድርሻቸውን የተወጡትን ሁሉ እናስባቸዋለን። ጋዜጠኛ ወጣት ሙልቀን ተስፋው በጋዜጠኝነት ሙያውና በዋና አዘጋጅነት ሲሰራ በተለይም የትግራይ ወያኔ አገዛዝ ስልጣን ከያዘበት ጊዜ አንስቶ ጸረ አማራ ድርጊቶቹ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ምን እልቂት እንደደረሰ በራስ አገር ለስደት በማፈናቀልና ንብረት ነጠቃው፣ የጅምላ ጭፍጨፋው በመረጃዎች ላይ የተመሰረቱና በማሳያ ምስል የተቀረጹ ፎቶዎችን ለይታ ያበቃ ወጣት ጋዜጠኛ ነው። ጋዜጠኛ ሙልቀን ወያኔና አጋሮቹ አማራውን በቡድን የመጨረስ ዓላማቸውን የማያባራውን የዘር ማጥፋት ዘመቻ አስመልክቶ ለትውልድ ተነግሮ የማያልቅ መረጃ ያሰባሰበ ጋዜጠኛ ነው። የኢትዮጵያ አንድነት ሬዲዮ ከዚህ ወጣት ጋዜጠኛ ጋር ለተበደለና ለተገፋ የሕዝብ ወገን ድምፅ በመሆን ምስክርነቱን በሚሰጥባቸው የሕዝብ እልቂት መረጃዎች ዙሪያ እንወያያለን። ጋዜጠኛ ሙልቀን ተስፋው ከኛ ጋር በስቱዲዮ ውስጥ ይገኛል። ጤና ይስጥልኝ ሙልቀን። በቅድሚያ የኢትዮጵያ አንድነት ሬዲዮ ባቀረበልህ ጥያቄ መሰረት ለውይይታችን ፈቃደኛ ሆነ በሰዓቱ በመገኘትህ በአድማጮቻችን በኢትዮጵያ አንድነት ሬዲዮ የዝግጅት ክፍል እንዲሁም በራሴ ስም እንኳን ደህና መጣ እያልኩ ወደ ጥያቄ ይገባሉ። እንኳን ደህና መጣ።
አመሰግናለሁ። እግዚአብሔር ይስጥልኝ ስለጋበዛችሁ።
መልካም። ለውይይታችን መግቢያ ያደረግነው የአዲስ አበባን ማስተር ፕላን ተንተርሶ በመሃል አገር ተቀስቅሶ ስለነበረው ህዝባዊ ቁጣ ይመለከታል። የአዲስ አበባ ማስተር ፕላን አገር ከመቀራመት ጋር የተያያዘ ለመሆኑ በሰፊው ተዘግቧል። ወያኔ ሰውም መሬትም ብሔራዊ ክብርን ሁሉ ይሸጣል፣ ይለውጣል። ከዚሁ ጋር ተያይዞ የወያኔ አራዊተ ህገ መንግሥት ይተግበርልን የሚሉት ኦፒዲኦና ቅርንጫፎቹ መቀራመቱን አስመልክቶ በቀሰቀሱት አመጽ በአማራው ነገድ ላይ ከፍተኛ ዘመቻ አካሂደውበታል። አንተ በስፍራው ስለነበርክ ይህ በመሃል አገር የተቀሰቀሰው አመጽ ምን መልክ እንደነበረውና በተለይም አማራው ከኦሮሞ ጎን በተቀጣጠለው አመጽ ጎን መቆም አለበት የሚለው ጥሪ ሲተላለፍ ስለነበር በዚህ ዙሪያ የአማራው የኢትዮጵያዊነት ስነ ልቦና እንዴትና በምን ሁኔታ እየተገለጸ ነው ያለው ትላለ? አመሰግናለሁ። ወደ ጥያቄያችን ገብተናል።
እሺ፣ በጣም አመሰግናለሁ። እንግዲህ ጥያቄዎችን አንኳር አንኳር የሆኑ ነገሮች ስመለከታቸው አንደኛ አዲስ አበባ ማስተር ፕላን፣ የአዲስ አበባ ኦሮሚያ የተቀናጀ ማስተር ፕላን እና በኦሮሞዎች ተቃውሞ ወቅት የአማራው ሕዝብ ለምን ከኦሮሞዎች ጋር ጎን እንዳልተሰለፈ ምክንያቶቹን ነው። የአዲስ አበባ ማስተር ፕላን በተመለከተ ያው የተለያዩ ምሁራን፣ የተለያዩ ሰዎች በሀገር ውስጥም በውጭ ሀገርም የተለያየ መግለጫዎች ሲሰጡባቸው የነበሩ ናቸው። ሆኖም እዛው በዛው አካባቢም ስለሆነ ስኖር የነበረው በዲቴይል እንዳየናቸው ምንድን ነው ከፍተኛ የሆነ የመሬት ቅርበት አለ። ምንም የሚካድ ሀቅ አይደለም። በየአመቱ በአዲስ አበባ ዙሪያ ያሉ ገበሬዎች ይፈናቀላሉ። በሚፈናቀሉበት ወቅት ደግሞ ምንድነው ልክ አሁን አዲስ አበባ ላይ ያለው በአዲስ አበባ ከተማ አስተዳደር ስር ያሉ መሬቶች በሙሉ በህወሓቶች ተሽጠው አልቀዋል። ኦልሬዲ ተሽጠው በማለቃታቸው ስለዚህ ሌላ ተጨማሪ የሚሸጥ መሬት ያስፈልግ ነበር ማለት ነው። ሌላ ተጨማሪ የሚሸጥ መሬት እንትን ለማምጣት ደግሞ የግድ በኦሮሚያ ልዩ ዞን በሚባለው በአዲስ አበባ ዙሪያ ያሉትን እነዛ መሬቶች በተለየ መሸጥ ነበረባቸው። ስለዚህ በዚህ ምክንያት የተነሱ ችግሮች ነበሩ። እንግዲህ እንደሚታወቀው አሁን እዛ ላይ ችግሩ እንዴትና ለምን ተነሳ በሚለው በእርግጠኝነት ምንድነው ከዛ ላይ የሚፈናቀሉ ገበሬዎች አሉ፣ መሬቱን ሲሸጡ የነበሩ ሰዎች አሉ። ስለዚህ ቅርምቱ በመሬቱን እየሸጡ በነበሩት ባለስልጣናት መካከል ይመስላል እዛ ላይ ያለው ማለት ነው። ገበሬዎቹ መፈናቀል አልነበረባቸውም። አዲስ አበባ መስፋት ነበረባት። አዎ፣ ሁሉም ሰው የሚስማማበት ነው። ግን ገበሬዎቹ መፈናቀል አልነበረባቸውም። ያንን ለማድረግ የተለየ ህግም አክቹዋል ህግም ሰርቶ አያውቅም እኛ ሀገር ላይ ለይስሙላ የሚወጡ ህጎች አሉ። ከዛ ላይ እንግዲህ በዛ መልኩ የተፈጠሩ ችግሮች ነው የነበሩት። ያን በተመለከተ እንግዲህ በአብዛኛው የኦሮሚያ ክልል ያንን የአዲስ አበባ ማስተር ፕላን ለቀመቃውን በሚል ተቃውሞዎች ነበሩ። ነገር ግን የነዛ ተቃውሞዎች አብዛኛዎቹ አገዛዙ ላይ ከማተኮርም በላይ ልክ አማራንም የማጥቃት አዝማሚያዎች ነበሩበት። ስለዚህ በዚህ የተነሳ የአማራው ህዝብ አልተቀላቀላቸውም ማለት ነው። በውጭ ላይ ያሉ አንዳንድ ሚዲያዎችና የአክቲቪስቶች ማለት ነው
ለምን የኦሮሞ ድርጅቶች
የኦሮሞ ድርጅት አክቲቪስቶች በትክክል እነሱ ለምን ያማራው ህዝብ አንድነት አንድነት የምንል ከሆነ ያማራው ህዝብ ለምን አይቀላቀልም የሚሉ ጥያቄዎች በተደጋጋሚ ሲነሱ ነበር። አሁን ከዚህ ላይ ማየት መቻል ያለብን እንግዲህ የአዲስ አበባ ዙሪያ የሚባለው የአዲስ አበባ የኦሮሚያ አዲስ አበባ ዙሪያ የኦሮሚያ ልዩ ዞን የሚባለው ወደ ደብረ ብርሃን መንገድ እነ ሰንዳፋ ለገጣፎ በዙሪያ ያሉትን እነ ቡራዩን ዱከም እስከ ደብረ ዘይት ድረስ
አጉራባቸው
የሆኑትን በላይም በሱሉልታ በኩል ያሉትን እነዚህን ዞሬ ለመመልከት ስመለከት መጀመሪያ ብጥብጡ ከመነሳቱ ቀደም ብሎ በአማራ ብሔር ያማራ ህዝብ ወይም ደግሞ ያማራ ማንነት የነበራቸው ሰዎች የንግድ ድርጅቶቻቸው በሙሉ ተዘግተው ትምህርት ቤቶችም ሳይቀሩ ማለት ነው በትምህርት ወቅት በነሱ በአማራ ባላብቶች የተሰሩ ትምህርት ቤቶች፣ የጤና ኬላዎች እንግዲህ መሰረታዊ የሆኑ ነገሮች አሁን ምንድነው ምግብ ቤቶች ሌሎችም ነገሮች ይዘጉ ይባል ግን ትምህርት ቤቶች ሁሉ ተቋርጠው ነበር። ተዘግተው ንግድ ፍቃድ አይታደስም ምናምን ተብለው በሙሉ እንዲወጡ ተነግሯቸው ነበር።
ከዛ አካባቢ አማራዎች በመሆናቸው እየተፈናቀሉ እንዲወጡ የተደረጉ
በሙሉ ተደርገዋል። ይሄ ማለት እኔ ፎቶግራፎችም ምኖችም አሉኝ የታሽጓል የሚሉ ያማራ ቤቶች በሙሉ ማለት ነው። ስለዚህ እዛ አካባቢ የነበሩት ምንድነው በተለይ ያማራና አንዳንድ የሌላ ብሔረሰብም እርግጥ ነበሩበት። ነገር ግን የትግራይና የኦሮሚያ የኦሮሞና የትግራይ ብሔር እንትኖች ምንም አይነት ጉዳት አልደረሰባቸውም በእርግጠኝነት። ያንን ሰንዳፋም ላይ ሄጄ በጋዜጣውም ሪፖርት በተደጋጋሚ አድርጌዋለሁ ያንን ነገር ማለት ነውና እንዲህ አይነት ነገሮች ነበሩ። ስለዚህ አሁን የነበረው ምንድነው ግጭቱ ማለት ነው አማሮች ላይ ሆን ተብሎ የችግሩ ሰለባ ሆኑ ማለት ነው። በዚህ የተነሳ እነዚህ አማራዎች ሊተባበሩ አልቻሉ ማለት ነው። በተጨማሪም አንዳንድ ቦታዎች ላይ ለምሳሌ ምዕራብ ሸዋም ደቡብ ምዕራብ ሸዋ ምዕራብ አርሲ ኢቭን ምዕራብ ሐረርጌ አካባቢ የአማሮችን ተቋማትና አማሮች ላይ ሆን ተብሎ ችግር መፍጠር ነበረ። ለምሳሌ እንትን ወደ ምራባርሲ ማለት ሻሸመኔ አካባቢ ከሻሸመኔ ወደ ኮፈሌ በኩል ያለው እነዚህ ሲራሮ አካባቢ ያሉት ተለይተው ያማራ ቤቶች ቀጠሉ ነበር። ያማራ የከምባታም ቤቶች አልፎ አልፎ ይቀጠሉ ነበር ማለት ነው። ስለዚህ እዛ ላይ አሁን የካህናት ቤት ሁሉ እንግዲህ አብዛኞቹ ቄሶች እዛ አካባቢ ያሉት አማሮች ናቸውና ያማሮች ቤት እየተለየ ሻሸመኔ ከተማ ላይ ሳይቀራሱ የካህን ቤት ተቃጥሏል። እዛ እንትን ማለት ነው ያው የደቡብ ምዕራብ ሸዋና የምዕራብ ሸዋው እሱ ትንሽ ሆን ተብሎ ስለነበር ከዛ ላይ ነው። ሌላው ከዛ አሁን እንግዲህ ስለ ሀገር አንድነት የምናስብ ከሆነ እኔ አሁን የነገሮች ሁሉ እንትን ብለው ተቃጥለው ተቋማትም እሺ እንደዚህ መቃጠላቸው የገዡ እንትን የሆኑት እሱ ላይ ምንም ተቃውሞ የለኝም። ኢቨን አማሮችም አልተነኩባቸውም በሚባሉ አካባቢዎች ላይ ተቃውሞዎቹ የኦነግን ሰንደቅ ዓላማ መስቀል አንድ ነገር ነው። እኔ አልቃወምም እሱን ሊሰቅሉ ይችላሉ። የኦነግ ማለት የኦሮሞን ሕዝብ ይወክለዋል እስከተባለ ድረስ ሊሰቅሉ ይችላሉ። ነገር ግን የኦሮሞ ሕዝብ ሰንደቅ ዓላማ ተሰቅሎ ኦነግ የኦነግ እንግዲህ ኦሮሞ ማለት አልችልም የኦነግ ሰንደቅ ዓላማ ተሰቅሎ የኢትዮጵያ ሰንደቅ ዓላማ ግን ወርዶ ሊቃጠል አይችልም። አሁን እንግዲህ እንዴት ነው እንትን ልንል የምንችለው? አሁን እንግዲህ ያቺኛዋ ያለችው ሰንደቅ ዓላማ የኢትዮጵያ አይደለችም፣ አምባሻው ሌላውን ብላው አለባት ብለን ብናስብ፣ ስለ ሀገር አንድነት የምናስብ ከሆነ ትክክለኛው የኢትዮጵያ ሰንደቅ ዓላማ ከዛኛው ባንዲራ ጋር እኩል መሰቀል መቻል ነበረባት። ይሄንን እያየን ስለዚህ ምንድነው ማለት ነው ሌላው ህዝብ የትኛው እንዴት ነው ማንነቱ እየተረገጠ እየተቃጠለበት እንደሆነ እያወቀ እንዴት ነው ሊተባበር የሚችል ማለት ነው?
ያንድነት
እንዴ አሁን እንዴት ሊመጣ ይችላል? ገብቷል። አሁን አንተ የኔ ጠላት ነህ እያልኩ እየተንቀሳቀስኩብህ ሌሎችም በኦሮሞ ነጻነት ዙሪያ ሊሰሩ የሚችሉ የኦሮሞ አክራሪ ጽንፈኛ ኃይሎች በውጭ ሀገርም በአገር ውስጥም ያሉ ያንን እየሰሩ ባለበት ስለዚህ ሊተባበር አይችልም ማለት ነው። ይሄ ሳይሆን ይሆናል ቢባል ለምንድን ነው ዝም ብሎ የሚያይ ማለት እምልህ ትንሽ ከመክንያትም ከምንም ውጭ ነው የሚሆነው ማለት ነው። ምክንያታው አይሆንም ይሄንን ነገር በተመለከተ ለምሳሌ የነሱ አሁን እንደው ከአዲስ አበባ ማለት አዲስ አበባ ልይዞ ማለት ከአዲስ አበባ እንግዲህ ማክሲመም ርቀት እንትን ቢል ከጫፍ ጫፍ 20 30 ኪሎ ሜትር ነው ማለት ከደንበር ጀምሮ እንትን ብትል ያን ሊሉ አይችሉም። እዛ ላይ ማንም ሰው የሚያቀውን የነዚህ አሁን ምስኪን ሰርተው የሚያድሩ ሻዩ የሚያፈሉ ሳይቀሩ ማለት ነው ምግብ ቤት ፈቃድ ያላቸው ማለት ነው ፈቃድ አይታደስም ብለህ ምንድነው እነዛ ልጆች ቤተሰብ የሚያሳድጉ ሀብታቸውን ሁሉ እዛ ላይ ኢንቨስት ያደረጉ ግብርም የሚከፍሉት ለኦሮሚያ ክልል ነው። ስለዚህ ያን እያደረጉ ያሉ ሰዎች የነሱ አንዳንድ ቦታዎች ላይ እንደው በግልጽ ለመነጋገር ያማራን እንትን ተስፋፊነት ነው። አሁን አማራ ማለት አሁን በየትኛውም በኩል እንደ በኋላ ላይ የምንመጣበት ነገር ይሆናልና በማንኛውም ቦታ በማንኛውም ጎሳ እንደ ጠላት በተፈረጀበት በዚህ ሰዓት ያማሮችን ብቻ ለይቶ ታሽጓል እያሉ ማለት ነው በኦሮሚያ የተጻፉ ማስታወቂያዎች ማለት ነው በየመስኮቱና በየበሩ ብዙ አሉኝ ያነሳዋቸው ፎቶግራፎች አሁንም ላሳይህ የምችላቸው ማለት ነው።
በጣም በጣም ሰፊ ማብራሪያ ነው ግን አንጀት ያቆስላል አንጀት ልብ ያደማል በእውነት የሚዘገንን ነው። እስኪ እንመለስበታለን ወደሱም ስለ ረሃቡ ጉዳይ እናንሳ። የወያኔ የውሸት እድገት አሃዝ ደብቆ ያኖራቸው ቢያንስ 20 ሚሊዮን ኢትዮጵያን ለረሃብ እንደተጋለጡ የዓለም የዜና ማሰራጫና የህዝብ መገናኛ መድረኮች በዘፊው ዘግበውታል። ተወዳጅነትን ያተረፈው የቀለም ቀንድ ጋዜጣ እትምም ስለ ረሃቡ አሰቃቂ ክስተት የተለያዩ ትንታኔዎችን ሰጥቶበታል። አንተም በተለያዩ ስፍራዎች በመዘዋወር የዘገብካቸው መረጃዎች አሉ። የረሃቡን ሁኔታ አንተ ባይን ያየኸው በመሆኑ ስለ ሁኔታው ብታብራራልን በተለይም አማራው በሚኖርባቸው ክፍለ ሀገሮች ይህ እርዳታው በጣም እንደሚከፋፈል ተሰምቷል። እስቲ በዚህ ዙሪያ አስተያየትን ለአድማጮቻችን ብታጋራልን አመሰግናለሁ።
ረሃብን በተመለከተ ለማጣራት የሞከርኩት በአማራና በኦሮሚያ የተለያዩ አካባቢዎች ነው ብልህ በአፋር ክልል የተወሰነ ሞክር ያለው ነገር ግን ስኬታማ አይደለም። በኦሮሚያና በኦሮሚያ ክልል ከኦሮሚያ ብጀምር ምስራቅ አደርጌ አካባቢ ምስራቅ አደርጌ ወደዚህ ወደ ጋራ ሙለታና በደኑ አካባቢ ያሉ የሲኖት በመኪና በጭነት መኪና ስንዴ እየተጫነ ይሄዳል። በኋላ ላይ የጫነው መኪና መልሶ ዞት ይመጣል ህሉን ማለት ከሰዎቹ ሳይደርስ ተመልሶ መጥቶ አሁን የስንዴ ዋጋ ሀረር ድሬዳዋና አለማያ ከተሞች ላይ ቀርሳ ምናምን ርካሽ ነው ምክንያቱም ከዛ ደርሶ ተመልሶ ነው የሚመጣው ገብቷል። ሶማሌ ይገባል ይባልና እዚ በምራባዊ የሶማሊያ ዞኖች ከባሌና ከሀረርጌ ጋር አዋሳኝ የሆኑ አካባቢዎች አሉ። እዛ ቦታውም ድረስ አካባቢ ሂጅ ስለነበር ስላየሁት ነው ምነግርና በጭነት መኪናዎች ይሄዳል። ማታ ላይ ጫት ከስር ስንዴ ሆኖ ላይ ጫት ተደርጎበት እንደገና ተመልሶ መጥቶ ሀረርና አለማያ ድሬዳዋ ላይ እንደገና በርካሽ ይቸበቸባል ማለት ነው ስንዴው ሳይደርስ ማለት ነው። እዛ እንደዚህ አይነት ነገር ያየሁት እዛ አካባቢ በአማራ ክልል የደቡብ ጎንደርና የሰሜን ወሎ ደቡብ ወሎ አካባቢዎችን ለማየት ሞክሬ ነበረ። በድርቁ የተጎዱ አካባቢዎች እዚህ አካባቢ ላይ ደቡብ ጎንደርና ሰሜን ወሎ ወደ መቄትና ጋይንት አካባቢ ሲሄድ መግባት እንዳልችል ነው እንትን የተከለከልኩት ማለት ነው። ማለት አክቹአሊ እንትኖቹ የበረሃብ የተጠቁ ሰዎች በጣም ርቀት አላቸው። አሁን ለምሳሌ በጋይንትና በወሎ መካከል ያለው በመቄት መካከል ባሉ የተከዜን ወንዝ በረሃውን ወደ ገጠሩ ውስጥ ማለት ነው 40 ኪሎ ሜትር አካባቢ ማለት ነው ከከተማዎች ከመስመር ወጣ ይላሉና ወይ በቅሎ ትከራያለህ ወይም ደግሞ ዝም ብለህ አንዳንድ ፒካፕ መኪኖች ሲሄዱ ነው የምትሄደውና ሞተር ተከራይቼ ሲሄድ መንገድ ላይ ኬላዎች አሉና ይሁን እማቃቸው ልጆች ነበሩ በመንግስት ካቢኔዎች ላይ ያሉ እነሱ እንደውም ይረዱኛል ብየኔ ነበርና ያው ስለምን አስርግዴ ለም ተመለስ ብለው እንግዲህ ከአዲስ አበባ ወደ 700 ምናምን ኪሎ ሜትር ነው የመጣሁት ያን ለማጣራት ማለት ነው ግን አንፎርቹኔትሊ ሳልገባ ነው የተመለስኩት ስለዚህ የነበረኝ አማራጭ እዚህ አካባቢ ያሉ ሰዎችን እየደወልኩና ሌሎችንም ማጣራት ነበር ወደ ስማዳ አካባቢ የሚገርም አሁን ባለፈው መጋቢት አካባቢ ውሃ ጠፍቶ ወደ በራው ማለት ውሃ ጠፍቶ ትንሽ አንዳንዶቹ ለመናገርም ይገብዷል የከብቶቻቸው ሁሉ አርደው ከሚፈሰው ፈሳሽ ሁሉ ያንን ውሃ የውሃ ጥም ለመጥንት ለማለት ሁሉ ያደረጉበት እንትን አለ ያድርገዋል በቃ ያ አይነት ማለት ነው ወደ በለሳና እብናት
በቁ ሰቆጣ ምናምን የሚባለው አካባቢ ውሃ እንደ ትረት እንደነበረ
አው ሰቆጣ አሁን ሰቆጣ በዚህ በመስራቅ በለሳ በኩል ሐሙሲት የሚባላል አርባያ ሐሙሲት እብናት እዛ ላይ ነው አሁን እብናት ላይ የነበረ ሰው ብዛት እንዲቀላል አይደለም ማለት እየዬ ነው የሚለው አሁን እንግዲህ የሁዋጥምን ለማስተጋስ እንግዲህ እናንተ ምትኖሩበት ሀገር አሁን እንትን በለው ማለት ምትጠጣው አይደለም ሰውነትን ምትታጠብበትም አይደለም ለሽንት ቤት ወይም ደግሞ የሆነ ነገር ውሃ ብታጣ ምን ያክል እንት ሊል እንደሚችል አስሆኔ እንግዲህ ከመጣው አንድ ሁለት ሳምንት ነው የሆነ ግን የውሃ ችግር አልሰማውም እዚህ ሀገር የውሃና የመብራት ማለት ነው ችግር ግን እነዚህ ሰዎች ውሃ የውሃ ፍላጎትን ለማርካት ማለት ነውና ምን ትንሽ እንትን አይደለም ከብቶቹ ይሞታሉ ግን ከብቶቹ እንደሚሞቱ የሚያቃሉ ስለዚህ ስጋውን ለመብላት ብቻ ሳይሆን የሚፈሰው እዚህ ፈርሱ ምኑ ምኑ ጋር ታያዩ ፈሳሹን ለመጠጣት ብቻ ከብቶቻቸውን የሚያርዱም ሰዎች እንደነበሩ ነው ለማወቅ ይቻላል ትንሽ ይከብዳል እንዴው ምን አሁን በጣም ፍላጎቱ ያለው ሰውና ለማጣራት እንደዚህ የሚፈልግ ሰው የግድ እንደው ከዛም ቦታ ሳይሄድ አዲስ አበባ ተቀምጦ አሁን ታላቁ የአንዋር መስጊድ ጎን መርካቶ እዚህ አንዋር መስጊድ ምራብ ሆቴል አካባቢ በየቀኑ ያሉትን ሰዎች ብታይ ትንሽ ይከብዳል ማለት በጣም ይሰቀጥታል ወልዳያ አካባቢ ከወልዳያ ወደ አፋር መንገድ ገባ ብለ እዛ አካባቢ የመጡ ማለት ብዙ ሰዎች አሁን ወደዚህ ወደ አፋር
ፈርሰው ወደ አዲስ አበባ
ይመጣሉ አሁንና ሲመጡ ለረጅም ቀናት ወይም ደግሞ ለሳምንታት በግራቸውም ስለሚሄዱ መንገድ ላይ ብርድ እንትን ብለው ማለት ነውና አሁን አንዷ ሴትዮ ልጇን እንትን ዘመጣ እንትና ቅዱስ ጴጥሮስ የሳምባ ማን ነው የቲቪ ሆስፒታል ተኛችላትና አትተኛም ብላ ነበር መጀመሪያ ላይ በኋላ ላይ ስታየው እዛ ተኝታ ልጅቱ ህክምናውን እየተከታተለች ምግብን ታገኛለች ምን አለ እኔም ታመም ይሆን አለች ሲልዩ ማይንድ ማለት ትንሽ እንትን ይላል ይከብዳል
አዎ
ደብረ ብርሃን ሂደን ከዚሁ ማለት ከደቡባዊ ትግራይና ከአፋርም ከምስራቃዊ አማራ አካባቢዎች የመጡ ሰዎች ደብረ ብርሃን ስላሴ ላይ በጣም ብዙ ሰዎች ተጠግተው ነበርና እነሱን በቃ በጣም ይከብዳል የደብረ ብርሃን ሰው አትሊስት ቀንስ ከመውጣ ድረስ ያዋጣን ይዛቸዋለን ብሎ እዛ ስላሴ ላይ እንትን ዲሉ ነበር የነበረው ነገር ግን ያው የላክ ነው የኛ የጋዝጣ ባልደረባ ፖሊስ ተይዞ ታስሮ ያዝናቸው ፒክቸሮችም ሌሎችም ተቀምጦ እንደዛ እንዲሆን ነው የተደረገውና የድርቁ ሁኔታ ትንሽ አስቸጋሪ ነው በሚቻለው መጠን እርዳታውም እየቀረበ አይደለም የድርጅት አባልነናችሁ በሚል እ ጸጉረ ልውጥ የሚባል ሰው አሁን ማለት ከመሃል ሀገር ወደዛ ሄደ ስትገባ ክትትሎች ይበዙብሃል አችልም ደርሰ መመለስ በራሱ ማለት ነው መኪና ውስጥ ራሱ ይያለ ያነጋግሩሃል ወደ እብናት በለሳ ምናምን ስትሄድ ይይዙሃል ሰሜን አሁን እዚ ጃናሞራ አካባቢ ገዳማት ተፈተው ነበር ማለት አሁን በድርቁ እንትን እኔ ለምን እንደው አላቀም የዚህ አብነት ትርቴቶችና የገዳማት እርዳታ አይቀርብላቸውም ለምን ነው ሲባል በዚህ በህዝብ ቆጠራውም የተካተቱ አይደሉም መሰለኝ እና አይቀርብላቸውም የእርዳታ ስለጅቶችም እነዛ ነው ያያቸው አሁን በዚህ በጃናሞራ ያሉ የአንድነት ገዳሞች ብዙ ገዳሞች ተፈቱ አሁን መጨረሻ ላይ ማህበረ ቅዱሳን እንትን ብሎ እርዳታ እየሰጣቸው እንደሆነ ሰምቻለሁ በሰው አንድ 20 ኪሎ ግራም ስንዴ በየወሩ መሰለኝ እያቀረበ ነው ሲባል ሰምቻለሁ አሁን ላይ ማለት ነው እንጂ ተፈተው ነበር ገዳማት ሁሉ ማለት ነው ሰው አይኖርባቸው ምክንያቱም አልቻሉም ማለት አስቸጋሪ ነው
በጣም ዘግናኝ በጣም አሰቃቂ የሆነ ታሪክ ነው ወያኔ እንዲሁ ሎተሪ ወጣለት ማለት ነው ሌላው ህዝብ برهابن ديال كله تسو كمفجت بليلا من قد يجرس أنه مالتنو إنا بتامس عزان زغنان نيادونو بمن قالن دمقل سوالاتم اسكي ودك تايوت ياكي ليهد هوات وياني تهلاك واتقراي مصر تهلمو الكبرم لزيه ما قلالس إثرا يومر رجاو چالو وياني قنا كجمرو بس أرى مرا مرها قبر لايك أمو سلت آني بالقرر ويك إمبك البوليتيكا تنساستو يمان النت شفلك عيا كايدنا بزي مسارات كاكرب زيودي يولك عيد تقدي ديموغرافيك وين ينواري هزب اندى تلووطة يتلا يومر رجاوات والطوال لمسالي باسرازت عين سماني رات يولك عيد هزب سماني سوستشي نبر وياني كللينو نا تقريوش ناتشو كالودي يترفو 48000 سيهون ويانه اداديس سفاريوچ يهونو 70000 يميهونو تگريوچن اسفروبتال بمووالدنا بماسگدد ماننتاچو تگرينت بچا نو يميلو زمچا يتگايدنو انت باين هي يهون يلمريتنا لرشا تسمامي يهونو تنمر ورداوچ بتاتقطور ككببودي هونيتاو من درجا لا يگنيال عمتم اندى مكايد يسمال بزيلا يمستن حساب كان كم سفر
يو قدي يول قايتن قداي بتملكتن وعهون تياكو تغلل دبالة ملكوم عالتن ونا قدي چقرو يول قايت وچام عدلم نا بزي يسمين اللو اكباب ينبرو يرايا نيقوبو ግዛቶችም ኦሬዲ እንት ማለት ለኢኮኖሚ ተስፋፊነት ሲባል የተደረጉ ናቸው ማለት ከዚህ ላይ ምንም እንት ልትለው ምችለው ነገር አይደለም ለምሳሌ እንደው ትግራይ ላይ የደበረውን የዚ አማራ ምን ያክል ነበር ወይም ደግሞ ወዴት ይሄደ ነው የሚለውን ብናየው አሁን የወልቃይት ራያን ተተን አሁን በጣም ጉዳዩ በጣም የጦዘው የወልቃይት ጉዳይ ነውና ራያም ተነስተዋል ኦፍ ኮርስ ግን የወልቃይት ጉዳይ መመለስ የማይችልበት እንት ላይ ደርሷልና የወልቃይት ህዝብ ለምሳሌ ለፌዴሬሽን ምክር ቤት ያስገቡ ደብዳቤ የሚለው 413000 ነው የነበረው በወልቃይት የሚባለው እንግዲህ የወልቃይት የጠገዴ ያውም ያ 413000 ወልቃይት ብቻ ነው ጠገዴ ለብቻው ነውና የወልቃይት የሁመራ ዳንሻ ቃብታ ምናም እነዚህ እዛ ከባቢ ያሉት
ወረዳዎች
ሁሉ ሰፋፊ ናቸው በነገራችን ላይና እዛ ላይ የነበሩት ወደ 413000 ዝብ ነው እንዳለ በድምሩ እንትንም ይላል ይሄንን እንተውና እስኪ አሁን የወያኔ ስታቲስቲክስ የሚለውን بنመለከት በየ 10 አመቱ በአማካይ በ10 እና በ13 አመት የህዝብ ቁጥር ይደረጋልና በ1991 እንትን ኢህአዴግ ስልጣን ያዘ በመንግስቱን እንደያዘ ከ በ1994 ዓመተ ምህረት ሁለተኛው የህዝብ ቁጥራ በኢትዮጵያ ተደረገ ያኔ በነበረው የህዝብ ቁጥራ ያማራ ህዝብ በትግራይ ክልል ውስጥ የሚኖረው 89000 አካባቢ ነው የነበረውና እንግዲህ ያ ማለት ራያዎችና ወልቃይቶች በሙሉ ትግሬ ሆኖ ኦልሞስት ተቆጥረዋል ማለት ነው ትንሽ ሰዎች ናቸው ማለት ነው የነበሩት ከዛ ከ13 አመት በኋላ በ2007 ሌላ የህዝብ ቆጠራ ተደረገ እና ከዚያ የህዝብ ቆጠራ ላይ እንግዲህ ህዝብ ካለ በተፈጥሮ የመራባት ይራባል ወይም ደግሞ ይዋለዳል ማለት ነው እንግዲህ እንዳጋጣሚ ሆኖ ወይም ደግሞ በእድል እዛ ያሉት ያማራ ያም አማሮች ማይወልዱ ናቸው ብለን እንስብና በአመቱ ወይም ደግሞ በየአመቱ ከመቶ ወይም ከአንድ ሺህ ሰዎች መካከል የሚሞቱ ባገሪቱ የዴዝ ሬት አለ የሙት የሞታል የመሞቻ ብዜት አለና በዚያ ሬት በታበዘው በራሱ የማይደርስ ማለት ነው ቁጥር ቀንሶ ከ13 አመት በኋላ በሚያሳዝን መልኩ ወደ 70 ሺህ ወርዷል ቁጥሩ ማለት ነው ከ89 ሺህ ማለት ነው አሁን ይሄ ቁጥር እንግዲህ አሶ 20 ሺህ አካባቢ ነው 20 ሺህ ህዝብ ዝም ብሎ አይጠፋም የት ሊደርስ ይችላል አየው አንድ እሱ ነው ያለው ማለት ነው እንግዲህ ያኛውን ግማሽ ሚሊየን በላይ የሚሆነው ኢትዮጵያዊን ስተህ ማለት ነው እንግዲህ አስበው ወልቃይት ላይ ብቻ ያለው ማለት ነው እሺ ይሄም ሆኖ እንግዲህ አሁን ይሄም ሆኖ ትንሽ ነገሮችን ሁሉ የመጨረሻ ሰብረው መልሶ ጥያቄው እንዳይነሳ ማድረግ መቻል ነበረባቸውና አሁን የወልቃይት አካባቢዎችን ስትመለከታቸው ጫካ መሬቱ ለም አገራችን አሁን የሰሊጥ ምርት ከዛ ነው የሚሄደው ሌላ በጣም አሁን በአለም አቀፍ ገበያ እየታወቀ ያለው የሆመራ ጎንደር ሰሊጥ የሚለው ነውና ያን የሰሊጥ ምርት ወርቅ ይሆን አካባቢ ይግድ ማስፋፋት ነበረባቸው ወደ ተከዜ እዚህ ወደ ሶሮቃ አካባቢ ሶሮቃና አብደራፊ አካባቢ የወያኔ እርሻ ልማት አለና እሱ ሰፊ ነው እስከ ግጨው ድረስ ይደርሳል ግጨው ማለት አሁን አካባቢው በጣም ጫካና በህዝብ እንትን ማለት ብዙ አልሰፈረበትም ህዝብ ማለት ነው አሁን ላይ ነው ሰዎች ወደዛ እየገቡ ኢንቨስት እያደረጉ ያሉት ማለት ነውና ያንን ካደረጉ በኋላ አሁን እንደገና ሌሎች የትግራይ ባለሀብቶች በሙሉ ከወልቃይትም አልፈው የሰሜን ጎንደር አካባቢ የነበሩ በሙሉ የሰሊጥ እርሻ ኢንቨስትመንት ቦታዎችን ያዙ ነው ሳይሆን ያዟቸው ኦሬዲ አሁን የህዝብ ብዛት እየጨመረ መጣ ማለት ነው ስለዚህ ወደ ትግራይ አኮራባች በሆኑ አካባቢዎች የባዕዴን ባለስልጣናት እንግዲህ ሆም ብሎ ይሁን በአጋጣሚ እንትን እያሉ ያሉት ወይ ትግሬዎች ሆነው እዛው አማራ ክልል ላይ ያደጉ ናቸው ወይም ደግሞ በአንድ በኩል ትግራይ ሆነው የትግራይ ኢንፍሌሽን ማለት ኢንቲሜሽን ያላቸው ናቸው ማለት ነው አሁን እዛ በኋላ ምንድነው እየሆነ ያለው ከስድስት አመታት በኋላ እነኚህ ሰዎች አልፈው ቁጭ ይላሉ ገባህ ጫካ ነው ሰው የለበትም አልፈው ቁጭ ይላሉ ስለዚህ እዚህ መጡና በሰሜን ጎንደር ስር ከነበረ የትግራይ ልማት ማህበር ትምርት ቤት ገነባ አሁን ያንን ትምርት ቤት እነኚህ ሰዎች ለምንድን ነው ብለው አልጠየቁም ከዛ እንግዲህ የሰሜን ጎንደር የነበረ ማለት ነው ማን ነበረ ስሟ መሰለ ከተማዋ ሶሮቃ አካባቢ ነው የገነቡት ማለት ነው ትምርት ቤቱ ማለት ነው ለምንድን ነው ማለት ዝም ብሎ እርዳታ መረዳዳት የክልሎች መተባበር ነው የመሰላቸውና በኋላ ላይ ሲታይ ያንን እኛንም እናስተዳድር የሚል ጥያቄ ይመጣል በኋላ ላይ አርማጭሆን እንደውም ታታይ አርማጭሆን ነው የምንለው ብለው የታችኛው አርማጭሆን
በየለም ራሱ የትግርኛ
መሆን አለበት ምናምን በሚል ማለት ነው ወልቃይት ላይ የነበሩ ስሞችን ብዙዎችን ማለት የአማርኛም የትግርኛም ግልጽ ለመናገር የግዕዝም ትርጓሚዎች አላቸው አሉ ለምን እንደተባሉ እያንዳንዳቸው ትርጉም አላቸው ለምሳሌ አድረመዝ ለምን ተባለ በትል አድረመዝ ያን የትግራይ ራሳ ጎዝ የሚባል እንትን የትግራይ ልዑል መጦ አካባቢው ሲይዝ እነ ደጃች ውብነህና እነዚህ መልሰው ሲያባርሩት ማለት እንትን መጦ ያዘውን ሰው ሲያባርሩት ይሄ የረመጥ አድረመዝ ማለት የረመጥ አገር የክፉ በጣም የጨካኝ ሰዎች ጀግኖች አገር እንደማለት ነው እና እያንዳንዱ ቦታ ለምን እንደተባለ አለ አሁን እነዚህ ከተማ ንጉስ ይባል የነበረውን ዳጋ ንጉስ እየቀየሩ ስሞቻቸውን ፍጹም ትግሬዎች እንዲሆኑ ያደረጉ አሉ። ያ ምንም ሲስተማቲክ የሆነ ማለት ነው ግን ያ ብቻ አይደለም አሁን እንት ነው ያለውና ወደ ጀመርኩል ታሪክ ሲሄድ ከስድስት ዓመት በፊት እነዚህ ሰዎች እዛ በኋላ ያስጨንቃቸውና ጫካውን ሽማግሌዎች ተመርጠው ከትግራይና በአማራ ክልል መካከል በቃ እነዚህ ሰዎች እየገፉ ነው ወልቃይትን ወስደዋል አሁን ቀሪውን ጎንደርን ሁሉ እየወሰዱ ነው
ለማካተት ነው ሁሉንም እንዳለ
በቃ አርማጭሆን በሙሉ ማለት ነው አርማጭሆን ማለት በጣም ሰፊ ነው እንግዲህ ወረዳ ወደዛ እየመጡ ሳለ ቀለም እየቀቡ ዛፎቹን ማካለል ጀመሩ በተለይ እዚህ ግጫው አካባቢ በጣም ከፍተኛ የእርሻ መሬትም ያለው ጫካው መጥሩን በጣም እንትና ያካለሉ ሲሄዱ ከዛ በዝናብም በጊዜም ብዛት እነዛ ቀለም ጠፋ መልሶ በኋላ ባለፈው አመት መጣው አልፈው ያንን ግጨው ተራራን አልፈው የወያኔ እርሻ ልማትን ሁሉ አልፈው መጣው ማለት ነው መንጥረው ማዝራት ሲጀምሩ አይ ለምንድን ነው ምናምን ብለው ገበሬዎች ጠብ ያነሳሉ እዛ ይፋ የሆነ ጦርነት ይጀምራል ነገሩን እንዲያበርድ ከታች አርማጭሆ ፖሊስ ከቅራ ማን ነው ከጠገዴና ከታች አርማጭሆ ፖሊስ ሄዶ ሰው ያበርዳል ነገሮቹ እናንተ ተመለሱ የእናንተ ቦታ አይደለም ተብሎ እንትላል ከምራብ አርማጭሆ ይሄደው ፖሊስ ግን በሳይታወቅ ሞቶ ተገኘ
አንተ
ፖሊስ ሂዶ ሂዶ ያበረታ እንትን ያለው ሰው ማለት ነው በተመለሰ አንድ ወር አልቆየም ግን ተገሎ ተገኘ ሳንጃኔ ተገደለው ፖሊሱ ማለት ነው ምንድነው ጉዳዩ ምናምን ተብሎ ተደፋፍኖ እንትን አለ ማለት ነው ከዛ በኋላ የትግራይ ክልል ልዩ ኃይል ፖሊሶችን እስካፍንጫቸው አስተጣጥቆ የባላገሮችን ልብስ አልብሶ ይልካቸዋል ወደዛ ቦታ ማለት ሂደው እንዲሰሩ ማለት ነው። በኋላ እንግዲህ የዛሬ አመት የተደረገ በ2007 ክረምት ላይ የሆነው ነው ማለት ማን ነው በ2006 ክረምት 2007 በነበረው ማለት ነውና ከዛ እንትን ብለው ሲጀመር ችግሩ እንደሚፈጠር ሲያቀው የፖሊስ ኮማንደሩ ግን እንደነገርኩ ትግሬ ነው እዛ የተመደበው ማለት ነው። ሁለቱም አርማጮች ላይ ሚኖሩት አብዛኞቹ ስልጣን ያላቸው ትግሬዎች ናቸውና
አዎ
ከዛ ወዲያውኑ ችግር እንደሚፈጠር ሲያቀ ለዞኑ ማመልከት ነበረበት። ዝም ይላል። በኋላ ይፋ ጦርነት ሲጀመር ዞኑን አልፎ ክልል ላይ ያመለክታል። ለምንድን ነው እስካሁን ያላመለከትከው ሲባል ስልክ ስለማይሰራ ምናምን ይላል። እንግዲህ ከዛ የሚያሉ ፖሊሶች ናቸው የሚነግሩኝ። እንግዲህ ከጎንደር ሳንጃ ማለት 60 ኪሎ ሜትር ነው አስበው። 60 ኪሎ ሜትር ሰው ያለቀ እንኳን ቢሆን መጥቶ መናገር መቻ ሪፖርት የሚያደርግ ሰው ነበር። ይልቅን መዛ ያሉ የአማራ ፖሊሶች ሂደን ነገሮችን እናብረድ ሲሏቸው ለሚደርስባችሁ ነገር ሁሉ ነው ተጠያቂ አይደለም ብሎ ደብዳቤ ጻፈላቸው።
የበላይ አለቃቸው
ማለት ነው። እንዳሄዱ ነው የሚፈልገው ማይንድ ዩ። ከዛ በኋላ ጦርነት ይጀምራል። ይፋ የሆነ በጣም ጦርነት ይጀምራል። ምርኩ ሁሉ ተጀመረ። እንደው መመራረክ ሁሉ ማለት በጣም ያሳፍራል። እንግዲህ አስቡ እና ያን ያክል ግጭት ከተፈጠረ በኋላ ዞሮ ዞሮ የጠገዴም ጉዳይ በምክር ቤት በተወካዮች ምክር ቤት እየታየ ነበር። በዚህኛው በኩል አንዳንድ የአማራ ሰዎች ጸገዴና ጠገዴ የሚባል የለም ሁሉም ጠ ነው በቃ ጠገዴ ነው ማለት ለመውሰድ ሲፈልግ ስም ትቀይራለ። ጸ የትግረኛ ነው ጠ የእንትን ነው ብለ ጠገዴና ጸገዴ ብሎ ተከራከሩ። ወደ 100 የሚሆኑ ምስክሮች ቀረቡ። ሙሉ በሙሉ ያማራ ነው አሉ። ጠና ጸ የለም አሉ። ከተመከረም በኋላ ምክር ቤት ላይ የፌዴሬሽን ምክር ቤት ላይ ማን ነው የተወካዮች ምክር ቤት ላይ እንትን ብሏል። ማን ነው የፌዴሬሽን ምክር ቤት ነው ጉዳዩን የሚያው ማለት የፌዴሬሽን ምክር ቤት ላይ ተወስኗል። ኦሬዲ
ምክር ቤቱ ተቀብለውታል እነሱ
እና ምስክር ቀረበ። ሽማግሌዎች መጡ። ይሄ አማራ ነው እንዴ የትግራይ የሚባል ነገር የለም ብለው ወሰኑ። እንትን ማለት ነው እንግዲህ የጠገዴን ማለት ነው። ከዛ የጠገዴ ጉዳይ አሁን እንግዲህ ያ እንትን ተወስኖ ነበር ግን ነገሩ የህወሓት ስለሆነ ድረስ መመለስ አልቻል አልሰጡም። አሁን ጠና ጸ ተብሎ በሁለት ወረዳ ነው ያለው። ነገር ግን አሁን በመሰረቱ ጠገዴ ጠገዴ ነው እንጂ ጠና ጸገዴና ጠገዴ የሚባል ነገር የለም። በቃ ኦሬዲ ግን ተወስ ፍርድ ቤትም እንትን ብሏቸው ማለት ነው ሊመልሱ አልቻሉ ማለት ነው። እና ያነነ አይነት እንትኖች ናቸው ያሉት። አሁን እዛ ምን የወልቃይት ጉዳይ ትንሽ ውስብስብ አይደለም ኖርማሊ ግን ግልጽ የሆነ ማለት ነው። ሰላማዊ ሰልፍ ወጣው ትግሪዎቹ መሳሪያ ይዘው እንትን ይላሉ ይወጣሉ። ይሄኛ ነው ወይም ደግሞ ማስፈራሪያ ጥቅስ ያለበት ማለት ነው። እሺ እናንተ ትግሪዎች ናችሁ፣ ወልቃይቶቹ ደግሞ እናንተ ትግሪዎች ናችሁ። አዎ መጣችሁ አለ ሰፈራ። እሺ ጥሩ እናንተን ትግሬነት አይደለም እኛኮ አሁን እንትን ምንድነው እኛ አማራዎች ነን። አማራ እንዴት ወደ ትግሪ ሊቀየር ይችላል? በግዴታ ማን ሆነውን እንዴት ነው አማራ አማራ ነው ሊሆን የሚችለው እንጂ እንዴት ነው ትግሬ ሊሆን የሚችለው? ስለዚህ እኛ ሰላማዊ ሰልፍም እንድንወጣም ሳይሆን ብቻ ሳይሆን እንድንኖር ፍቀዱልን ነው የሚል አይችሉም ያንን ማለት ነው። አዲረመጽ ላይ አንድ የመንግስት ባለስልጣን የወረዳ ዘው አስተዳዳሪና ትምህርት ቤት ላይ ያሉ የሚሰሩ ማለት ነው ወላጆቻቸውንና ባሎቻቸውን አስሮ 15 ልጅ አገሮችን እንትን ብሏል። ደፍሮ አስወልዷል 15 ልጅ አገሮችን። ማይንዲው እንግዲህ እየተሰራ ያለው ነው ምግረም ነገር። አሁን አስበው 15 ልጅ አገሮችን ማለት ምንድነው? 3 አይነት ዜጎች አሉ እዛ አካባቢ ሙሉ ትግሬ የሆኑ በሰፈራ የመጡት ማለት ነው። ግማሽ ትግሬ የሆኑት እንደ ሁለተኛ ዜጋ ናቸው ማለት በአሁን የተወለዱት ከአማራ እናት ከአማራ እናት ነው ከአማራ አባት አይደለም ከአማራ እናት። ምክንያቱም ወንዶቹ እየተገደሉ ነው እየጠፉ ነው ያሉት። ወንዶቹን አይፈልጉም ፈጽሞ። እዛ ላይ የሚፈልገው የተሻለ የመጀመሪያው መሬት ነው፣ ሁለተኛ ሴት ነው። ስለዚህ ሴቶቹ ይወልዱና ትግሬ ልጅ ነው የሚሆነው ማለት ነው። በአባታቸው ነው እንትን የሚሉት እንደዛ አይነት ነገር ነው ያለው። ስለዚህ እነዚህ ሁለተኛ ዜጎች ናቸው ማለት ነው። የመጨረሻዎቹ ግን ዜጎች አይደሉም፣ ሳብጀክትስ ነው ልትላቸው የምትችለው። ተገዥ ምንድን ነው የሚባለው? ሲቲዝን አይደሉም የሆነው ሳብጀክትስ ነው የምትላቸው በእንግሊዝኛው። እነዛ ሳብጀክትስ የሚባሉት ተወላጆች ናቸው። ተወላጁ ነህ እትብት በተቀበረበት ሀገር ስትሄድ ሶሮቃን ስታልፍ እንደምትያዝ ስለምታውቀው ወይም ደግሞ አዳርቀይን አልፈህ ወደ ማይጸብሪ ስትሄድ እንደምትያዝ ስለምታውቀው ወደ ጠለምት ስትዘል ጫካ ትመርጣለህ። እንግዲያስ መኪና ወርደህ ጫካ ለጫካ ማለት ነው በምታውቀው። አሁን እንግዲህ ዘመዶችህን ለመጠየቅ ነው እንግዲህ አስበው። አሁን ለመኖርም ለመስራትም ምንም አታደርግም። አሁን ይሄን ምን ልትለው ትችላለህ?
ምንድነው በምን መልክ ነው መግለጽ የሚቻለው? ይሄንን
እኔ አሁን
አንድ ሰው የተወለደበት ሀገር ውስጥ የኖረበት አያቱ ቅድመ አያቱ የኖረበት ሀገር ውስጥ እንደዚህ አይነት የዘር ማንነት እየተለካ የሰው ልጅ የመኖርና ያለመኖር መብቱ ይህ ነው እንደዚህ ምስቅልቅል ያለበት ሁኔታ ውስጥ መኖር በሰዎች ዘንድ ምን ይፈጥራል? ይሄ ሌላው ህብረተሰብ ያቋል ከዚህ ክልል ውጭ ያለው ኢትዮጵያዊ ይሄ እንደሚካሄድ ያውቃል?
አሁን እሱ ነው አሁን ችግሩ ነገር ማለት ነው። አሁን ምንድነው መሰለህ ለምሳሌ ባለፈው ጎንደር ላድማርክ ላይ ሆቴል ላይ ስብሰባ አደረጉ። እንግዲህ ያቺን ስብሰባ ያገኙት ከስንት አመት በኋላ ኦልሞስት ከ25 አመት በኋላ ነው እንግዲህ ስብሰባውን ያደረጉት ማለት ነው። በቃ ምን ወልቃይቴ መሆን ማለት አማራ እንደ ወልቃይት መሆን ብቻ ሳይሆን አማራ መሆን በራሱ እንደ ወንጀል የተቆጠረ ወንጀል ነው። አሁን ራይት ነው ወንጀል ነው። የሚገርም ነገር አንድ ከደቡብ እንትን በጋሞና በጎፋ ህዝቦች መካከለ ወያኔ እዛ ላይ ችግር ፈጥሯል። አማራውን እመታለው ተብሎ በአንድ ቅጥረኛ የሆነ የተጻፈ መጽሐፍ ነበር። ስለዚህ ያኛው ልጅ እንግዲህ ሃይማኖትም የግል ነው ማንነትም የግል ነው ሀገር ነው የጋራ ልትሆን የምትችለው። ስለዚህ የኦርቶዶክስን ሃይማኖት መተው ማለት አማራውን መተው ነው ብሎ የሚያስብ የኦርቶዶክስን ሃይማኖትና የጋሞን ብሔረሰብ የሚያንቋሽሽ አንድ መጽሐፍ ጻፈ አንድ ሰው ማለት ነው እዛ ደቡብ ክልል ላይ ማለት ነው አርባ ምንጭ እና እዛ ላይ እንደው ያንን ችግሩን ለማንሳት ሳይሆን አማራነት ወንጀል መሆኑን የተጎጆ ወገኖች ለኃይለ ማርያም ደሳ ላይ ያስገቡት ማመልከቻ ጋዜጣ ላይ ዜና እንደሰራላቸው ዘውት መጥቶትና ይሄ ነው ወንጀሉን ለማክበድ የተጠቀሙበት ወይም ደግሞ ከሰውየው ላይ እርምጃ እንዲወሰድ የተጠቀሙበት ቃል ምድር ይመስለ በአባቱ በኩል ያማራ ዘር ያለው የነፍጠኛ ያማራ ዘር ያለው ይላል። ይሄ ነው ማይንድ ዩ እንግዲህ አሁን አማራ መሆኑ እንደሚያስቀጣው ስለሚያቁ ያችን ረግጠው የተጠቀሙበትን አረፍተ ነገር ብታዩ ገረመኝ በጣም። ምን ትላለህ አሁን ይሄ እንዲህ አይነት እንትን ሜንታሊቲ በሁሉም ኢትዮጵያውያን ዘንድ የተፈጠረ ነው። አሁን ምን ጊዜ ሊፈልግ ይችላል ይሆናል መቅረፍ ግን በቃ ሁሉም ትውልድ ወይም ደግሞ ሁሉ እንደ ሰው ነው። አሁን እንደ አማራነት አይደለም ለማስረዳት ሞክረው እንደ ግል እንደ ሰባዊ ፍጡር እዚህ አማራ የሚባለው ላይ የተደረገ ያለ ነገር ትንሽ ለሰሚም እውነት አሁን እናንተ እዚህ ሀገር ላይ ስትኖሩ ለውሻ አላዝናናችሁም ተብላችሁ እንደምትከሰሱ ሰምቻለሁ።
ትክክል
ነው ግን ሰው እንዳይኖር ስትፈልግ ምንድን ነው የሚሆነው? ከጭልጋ እንግዲህ ወደ ሁመራ ዳንሻ አርማጭሆ አካባቢ የሰሊጥ ምርት ስላለ ሰሊጥ በሚደርስበት ሰዓት ብዙ ሰዎች ያማራ ገበሬዎች ናቸው ሆደው የትግራይ ሰሊጥ የሚያለሙት ማለት ነው። የተወለድክበት ሀገር ነው እንግዲህ አስበው። ስለዚህ በራስ ሀገር ላይ አንተ የቀን ሰራተኛ ነህ ማለት ነው።
አዎ
በትንሽ ገንዘብ ነው ለዛው
ማንነትም ተቀምጧል።
ማንነት የቀን ስራ በትንሽ ገንዘብ ነው ደግሞ የሚከፈልህም በትንሽ ገንዘብ ያን ሁሉ በረሃ ያጭዳሉ ያርማሉ እንትን ይላሉና አንድ ልጅ ገምናን ነው የሚባል ልጅ ከጭልጋ ወጦ 14 አመት ነው ማይንድ ይትያዛል። ከጭልጋ ሄዶ ዳንሻ ላይ ይያዛል። ባለፈው ነው የታዘ ባለፈው አመት እና ከዛ ሲያዝ አንተ የወልቃይትን ጉዳይ ልትሰራ ነው የመጣው ተብሎ ማለት ነው ነው ታዘ ተደበደበ። አሁን ስር ቤት ላይ ዘመነ ምረት አብረውት ነበሩና እነሱ ሲነግሩኝ ምንድነው ይቃዣል ለሊት ላይ ገባ አረ መጡብኝ ይያል ልጅ ነው እኮ ገና ህፃን እኮ ነው ማይንድ 14 አመቱ ነው ማለት
አይምሮ ተበክሎ ነው።
አዎ አረ ለሊት ላይ እኛ በጣም አዝነን ስንደግም እናድራለን አሉኝ። በጣም ምል ይህ ነው አንዳንዶቹ ተደብድበውም ሽንት መሽናትም አይችሉ ዘር መተካትም አይችሉ ብዙዎች ናቸው። በቃ እዛ ላይ እየተደረገ ያለው ነገር ትንሽ ይከብዳል። ወልቃይት ላይ አሁን ይሄ ግንብ የሚባል መሬት ውስጥ እስር ቤት አለ። አሁን 87 አመተ ምህረት ላይ በግሪደር ፈርሶ ከተማ ተመስርቶበታል አዲስ አለም የምትባል ማለት ነውና ደጀን አካባቢ እንትን ያለ ነውና ግህንብ ውስጥ አሁን ላይ ራሱ እዛ ግህንብ አካባቢ የነበሩት ገበሬዎችም ሲያርሱ አጽም ያገኛሉ አሉኝ። ይሄን የሰው አጽም ማለት ነው ምን ያማራ እንትን ማለት
25 አመት ውስጥ የጨረሰው ህዝብ ቁጥር ስፍር አለው እንዴ? ቁጥር ስፍር ቦታ ይመልሰዋል ብለህ ትገምታለህ?
ና ይሄ ጉዳዩ ምን ባጭር ጊዜም አውርተንም የምንጨርሰው ጉዳይ አይሆንም። ትንሽ እንግዲህ እንደ እኛ እኔ ለምጄዋለሁ ኦልሞስት አሁን ህሊናዬም ደንድኗል እንዲህ አይነት ችግሮችን በመስማትና
እስቲ በዛሬቱ ኢትዮጵያ ስላማራው ነገድ ጉዳይ ጠለቅ ያለ ውይይት መደረግ እንዳለበት እንረዳለን። አንተም ምስክር ሰጭና ለበደሎቹ መረጃ የምትሰጠን በመሆኑ ለቀጣዩ ውይይት ቀጠሮ መያዝ ይኖርብናል። ለዛሬው አንድ ጥያቄ ልጨምርና ሰፋ አድርገህ ትዳሰዋለህ። ያለንም ጊዜ ትንሽ አጠር ያለ ነው። ወያኔ በኢትዮጵያ ህልውና ላይ በርካታ በደሎችን ፈጽሟል። ከፍተኛ ብሔራዊ ክህደትን በኢትዮጵያ ህዝብ በስተጀርባ ታሪክ ይቅር የማይለው ወንጀሎችን ፈጽሟል። ዛሬም ቀጥሎበታል። በክህደት ተጸንሰው በክህደት የተወለዱ ወያኔዎች በቅርቡ የኢትዮጵያ መሬት ለሱዳን ቆርሰው መስጠታቸውና አዲስ ድንበር ማካለላቸው ይፋ ሆኗል። ይህን በሚመለከት ባለብዙ ምላስ የሆነው ወያኔ አስተባብሏል። ይህን አስመልክቶ የኢትዮጵያ ህዝብ እውነታውን ያውቃል ወይ?
እኔ አሁን እዚህ ላይ በጣም የማይገባኝ ነገር አንደኛ ነገር መንግስትንም በደንብ በጥያቄ እንትን የሚጠይቁ ሰዎችም አልተፈጠሩም እዛ። በርግጥ አሁን ምል ፓርላማውም ያው የአዴግ ምክር ቤት ነው ኦሬዲ እና ያም እንትና አንድ ነገር ነው። ስለዚህ መንግስት ሄዳ የወያኔ ማለት አሁን ሄዳቹ አጣሩ ሊል ይችላል ማለት የትም የተወሰደ መሬት የለም ይላል። ሄደ ደግሞ ለንትልትል ስትል ወይ ወደ ግንቦት ሰባት እየገባህ ነው ወይም ደግሞ ህገወጥ ድለላል ሰራ ነው ምናም እየተባለ እንትን ተታሰራለህ ወይም ደግሞ እንቅስቃሴ የተገደበ ይሆናል ማለት ነው። ነገር ግን አሁን ያንን በተመለከተ በርግጥ የደረስኩበትን እንትን በዝርዝር በጋዜጣ ላይም በጋዜጣም በማህበራዊ ሚዲያም በተለያዩ ድረገጾችም ለአንባቢዎች አድርሻለሁ። ትንሽ ነገሮችን ለምሳሌ እንነጋገር። የኢትዮ ሱዳን ቦርደር በነገራችን ሱዳኖች አልሞስት አሁን ከሁማራ ጀምረው እስከታችኛው ድረስ ካማራው ይልቅ እነሱ ተከብረው ይኖራሉ እዛ በደንበር አካባቢዎች ማለት ነው። መንግስት ደንበር አካባቢ ያሉ ከተሞችን አልነካቸው በነገራችን ላይ ግን ከተሞችን ሳይሆን ከከተሞቹ በጣም ረጅም የሆነ ባዶ የሆነ ጫካ ብቻ አለ እነሱ ናቸው የተነኩት። ለምሳሌ ቋራ አካባቢ ያለው ልንገርና ቋራ በጣም ሙቀት ነው። ከቋራ ማለት እንግዲህ የሰሜን ጎንደር በጣም ሰፊ ወረዳ ነው ራሱን ችሎ አንድ ዞን ሊሆን ይችላልና አለጣሽ ነው አወጣሽ የሚባል የተለያየ ስም ይሰጡታልና እኔ አለጣሽ ፓርክ ብሔራዊ ፓርክ አለ እንደውም ባለፈው ወደ 200 የሚሆኑ አናብስ ተገኙ የተባለበት እንትን ቦታ እሱ ነውና ከሱ ጀምሮ ከሱ ላይ ያሉ የሰፈራ ጣቢያዎች አሉ በጣም መንደሮች ናቸው። እነዚህ በርሜል የምትባል ትንሽ ከተማ አለች ከዛ ቀጥሎ ባሉት እንግዲህ ጎግል ማፕ ስልክ ላይ ካለ ላሳይ ይችላልውና መንደር 1 2 3 እየተባሉ ይጠራሉ። ቁጥራ አሁን ከአንድ ቁጥር 1 እስከ 3 ሰው የሚያቀው እዛ ያለው የኛ ሀገር እንደሆነች ነው የኛ ሀገር እንደሆነ ነው። ቁጥር 4 አሁን አንቶቭ የሚባል ኮረብታ አለ ከዛ ላይ እንግዲህ ቁጥር 4 ነው የሚባለው በአማርኛ ማለት ነው ቦታው
በእኛው አጣ በኢትዮጵያውያን አጣ።
እና ቁጥር 4 ላይ አንቶቭ ተራራ ላይ የሱዳኖች ወታደሮች ናቸው በእነሱ ነው ኦሬዲ እንትን ማለት የኢትዮጵያኖችም የኛ ናት በረች ወይም ደሞ ናት ብለው አያስቡም ግን የሚሏት ቁጥር 4 ነው። ለምንድነው እዛ አካባቢ ያሉ ሰዎች እንግዲህ ቦታው ሙቀት ስለሆነ እየሰሩ ይፈልሳሉ ወደ ትልልቅ ከተሞችና ወደ ቦታዎች። ስለዚህ እዛ ላይ የነበሩ ሰዎችን በርግጥ ከተመለስኩ በኋላ አንዳንድ ሰዎችን ስንል በትክክል የኢትዮጵያ እንደነበረችና ያም የሰፈራ ጣቢያ እስከ ቅርብ ጊዜ ድረስ የኛ ሀገር እንደነበረ ነው እንትን የሚሉት ግን አሁን ሙሉ በሙሉ የኛ አይደለም ያ አካባቢ ማለት ነው። ከዛ አልፈህ ግን ሽንፋ የሚባል ወንዝ አለ ከመተማና ከቋራ ወረዳዎች መጀመሪያ ያዋሰን ሄደና መጨረሻ ላይ የሱዳንና የኢትዮጵያ ድንበር ያዋሰነ ሄዳልና ሽንፋ ወንዝ ክረምት ላይ ይሞላል። ሽንፋ ወንዝ ስለዚህ ሽንፋ ወንዝን ተሻግረው ከቋራ ላይ እንትኖች አሉ የሱዳን ወታደሮች ካምፕ ሰርተዋል። ባለፈው እንደውም ከተወካዮች ምክር ቤት ቋሚ ኮሚቴ ወደ ቦታው ሄዶ ሳለ መተማ ሸዲ ከተማ ላይ ተጠይቀው ነበር ለምንድነው የሱዳን ወታደሮች እኛ ላይ እየሰፈሩት ለምንድነው ያወጡም አሉ። የጸረ ሰላም ኃይሎች ለመዋጋት በእኛ ጥያቄ ገቡ ናቸውና የክልሉ መንግስት እየተነጋገረ ነው ወጡ ይወጣሉና የክልሉ መንግስት ተነጋግሮ እንዲወጡ ያደርጋል ምናምን የሚል ነው የነበረውና ትንሽ እዛ ላይ በጣም የሚያስቁ ነገሮች ናቸው ያሉት። ስለዚህ አልተወሰደም በሚለው እኔ አላስማማም። ሌላው በትክክል የተወሰደበት አካባቢ ምራባር ማጭ ሆኖና በምራባር ማጭ እንግዲህ ሰፊ ቦታ እንደውም ባለፈው አንድ እንትን ባሻ ጥጋቡ የሚባል በ2006 ነው 2005 ላይ የሞተ አንድ ጀግና ነበር እና ባሻ ጥጋቡ ከአብራጅራ ከተማ ነው የሚኖረው። ስለዚህ እዛ አካባቢ ያሉ ሰዎች እሱ በጣም ፍትህ ርቱ ነውና ሰውም ከመንግስት አይደለም የሚሄደው ከሱ እየሄደ ነው እንትን የሚለው የራሱ ሚሊሻዎች አሉት
ራሱን
ያደረጀ ሰው ነው የነበረው ግን አይዘርፍም ምን አይልም ማንንም መጥቶ ግን የሱን እንትን አይልም። በኋላ እዛ አካባቢ ያነበረ ቦታ በሙሉ ለሱዳኖች ሲሰጥ እና ኮሩመር የሚባሉ ትንሽ ከተሞች ነበሩ በኋላ ላይ ህዝቡ ከተሞች ሁሉ እየተሰጡ ምልህ አሁን ለምሳሌ አብራጅራ ማለት አብራጅ አንተ አብደራፊ አሁን ለምሳሌ አብደራፊ ይላል አብደላ ፊ ማለት ነው ባረብኛ ማለት ነው ስሙ ያለው ማለት አብደላ ፊ ማለት አብደላ አለ ወይ ማለት ነው አለ ማለት ነው አለ ማለት ነው ግን እንዲህ አይነት ሲያም ያላችሁ ቦርደር አካባቢ ያሉት ነው የተለመዱ ናቸው
እነሱም ስም ይሰጡታል
ይሰጡም ይሰጣው ያለ ነው እና በኋላ ላይ ኮሩመር አሁን ለምሳሌ አረብኛ ነው ስለዚህ እነዚህ ሰዎች አሃ ስሙን ያዩ ስለሆነ እየሰጡ ያሉት ጠፈር ወርቅ አሏት አሁን ህብረተሰቡ ከተማዋም ማለት ምክንያቱም እንደምትሄድ ያቃሉ እስከ ጠፈር ወርቅ ድረስ ያለው ስለተወሰደ መሬቱ የባሻ ጥጋቡ ካምፕ ብቻውን ተለይቶ ማለት ረሰፍ የርሻ መሬት አለው እሱ ተለይቶ ቀረ ሱዳኖች አሁን እስከ ገዳሪፍ ድረስ የታወቀ ነው ባሻ ጥጋቡ ማለት ነው መለስ ይምጣ ነው የሚሉት እነሱ እንደው ብቻ ባሻ ጥጋቡ አይምጣብን እንጂ መለስ ይምጣ ነው የሚሉት በጣም የታወቀ ነው ማለት በገዳሪፍ ግዛት ማንንም የማያውቀው የለም ባሻ ጥጋቡ ነበርና መጨረሻ ላይ ታሞ በመርዝ ነው ተገደለ የሚባለው ጥቁር አንበሳ ሚዶ ታከመው ነበር በመርዝ ተገደለ እሱ ሰውየው እና የተገደለ ጊዜ የሱዳኖች እሱን ካምፕ ማለት የሱ ያለበት የርሻ ቦታ አልፈው መጣዋል ወደዚህ ወደ አብራጅራና አብድራፊ መጣዋል ገብት ማት ነው በጣም ብዙ ርቀት መጣዋል ማለት በትንሹ አንድ ወረዳ ራሱን ችሎ አንድ ወረዳ የሚያክል ግዛት እዛ ላይ ተወስዷል ማለት በግልጽ የሚታወቅ ነገር ማለት ነው ምናግርና አሁን ብዙዎች ትልልቅ ሰዎች በዚህ ጉዳይ ላይ እንትሲል ለምንድነው ሄዳችሁ ማታጣሩ ለምንድነው ነው የሚሉት ተወስዷል አልተወሰደም የሚል የለም ግን እውነታው ያ ነው እዛ አካባቢ ያለው ያያዩዋቸው ማለት ስለዚህ በቋራ እና በአርማጭሆ መካከለ ያለው የኢትዮ ሱዳን ቦርደር እንደተወሰደ ግልጽ ነው ማለት ነው
መልካም ቀደም ብዬ እንደገለጽኩት የውይይታችን ማዕከላዊ ክፍል በቀጣዩ ሳምንቶች መቀጠል አለበት እንላለን ለዛሬው በሰዓት እጥረት ምክንያት ውይይታችን ማጠቃለል ይኖርብናል ወጣት ጋዜጠኛ ሙልቀን ተስፋው በዚህ አጭር ሰዓት ለሰጣቸው ትምህርታዊ ማብራሪያዎች ባድማጮቻችን በሬዲዮ ነው የዝግጅት ክፍል እንዲሁም በራሴ ስም ምስጋናዬን እያቀረብኩ በዚሁ እናጠቃልላለን በዚህ ዋይታ በበዛበት አገር ከግል ጥቅመኝነትና መስሎ ማደር መንፈሳቸው ላይ ቆመው በሐሰት መስካሪነት የሚሰለፉ እንዳሸን በፈሉበት አገር እስርና ሞትን ፊት ለፊት በመጋፈጥ በመትመራው ጋዜጣ ላደረካቸው ትጋድሎች ከፍተኛ አድናቆት አለን ይህን ያንተን ፈለግ የሚከተሉ እልፍ አላፍ ይተካሉ የሚል እምነት አለን ወጣት ሙሉቀን በውያኔ ጫማውስ ገብቶ የጥቅም ባሪያ ከመሆን ይልቅ ለወገን ሲባል እውነትን ነጋሪና መስካሪ በመሆን ማገልገል ለስደት መዳረጉ አንዱ ክፍል በመሆኑ በተለይም በአማራው ህዝብ ላይ እየደረሰ ስላለው ግፍና መከራ ለማሳወቅ ለምታደርገው ሰፊ ጥረት መድረክ ለመስጠት ተባባሪ መሆናችን ከወዲሁ እንገልጽላለን ሙልቀን በዛሬው ዕለት ለሰጠኝ ማብራሪያ በድጋሚ ምስጋናዬን በማቅረብ በሌሎች ተከታታይ ውይይቶች ላይ እንገናኛለን ደህና ሰንብት እያልኩ በዚሁ ሰናበታለሁ እግዚአብሔር ይስጥልኝ ወንድሜ
አድማጮቻችን የዛሬውን የግንቦት 14 2008 ዓ.ም ተመተመት ወይንም የሜያ 2226 ስርጭት ለማጠናቀቅ ጥቂት ይቀሩናል። በተለይ እንግዲህ እንደሰማነው የህብረተሰብ በተለይ የወያኔ አስቃባጮች እንደው በተለይ ይሄንን እንደው በእውነት አስበውበት በህሊናቸው ያሳደሩት መልካም ነው እንላለን። የዛሬውን ስርጭት ያስተናገርናችሁ ንጉሱ ታምራት፣ ተኮላ ወርቁ ሞላ፣ እኔም የቴክኒኩን ድጋፍ የሰጠው ቴድሮስ በቀለ፣ ደና ቆዩልን፣ ደና ሰንብቱልን ይላል። በዚሁ እንሰናበታችኋለን። ድል ለኢትዮጵያ ህዝብ።
I see color in the dark.